እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ፕሮግራም የምትመራው አልገባችም፣ ሰዓታችን እየሄደ ስለሆነ ነው የገባሁት። እንኳን ወደ ሻሎም ቴሌኮንፈረንስ በደህና መጣችሁ። ዛሬ ሜይ 6 2026 እንደ አውሮፓውያን አቆጣጠር የረቡዕ ማታ ፕሮግራማችን ነው። ዛሬ ሪኮርድ የሚሆነው ቁጥራችን 7223 ነው። ዛሬ በስምት የሚያወያየን የሚያስጠናን ጋሽ ሙሉጌታ ነው። በቃል የሚያገለግለን ወንድማችን ዶክተር አማኑኤል ነው። በዝማሬ ህይወትና ኪሩት ያገለግሉናል። በጸሎት እናታችን ያገለግሉናል። ሶሪ ስማቸው ጠፋኝ። እሺ፣ አሁን የተሰጠነ ሰንበት ትምህርታችን እናገለግላለን። አነባለሁ ናጭር ጸሎት አድርጋለሁ። ቁጣ ስልኬ እየዘጋብኝ ስለሆነ ዛሬ ሰንበት ምት የምናጠናው ስድስተኛው የጸሎት ተዋጊዎች ነው የሚለው። የአርስቱን መታሰቢያ ቁጥሩን አነባለሁ። እግዚአብሔር የልመናዬን ድምፅ ሰምቷልና ወደድኩት፣ ጆሮውን ወደ እኔ አዘንብሏልና በዘመኔ ሁሉ እጠራዋለሁ። አሜን። ጸሎታችን ልመናችን የሚሰማ አምላክ አባት ስላለን ክብር ሁሉ ለእርሱ ይሁን። እንጸልይ። ማሪ ታጋሽ ሩሩ አባታችን አምላካችን፣ ክብር ምስጋና በላይ በሰማይ በምድር ላንተ ይሁን። ጸጋን ምሕረትን ቸርነትን አብዝተህልን በምሕረት አይኖች አይተና ተመልክተን እንደገናም በፊት እንድንቀር ስለረዳን ተመስገን። ልጆችን ልትነት ስላላፈርክብን እናመሰግናለን። እኛም አባባት ብለን እንድንጠራ የልጅነት መብትና ማድረግ ስለሰጠን ክብር ሁሉ ላንተ ይሁን። በወጣንበት በሰላም የመለስከን አሁንም እግዚአብሔር አባታችን ሆይ ቃል ይዘው የሚመጡትንም በዝማሬ በጸሎት ሰንበትን በማወያየት የሚያገለግሉንንም እነሱን ቤተሰቦቻቸውን አገልግሎታቸው ሁሉ አንተ ባርክ፣ ጉባኤው ሁሉ ባርክ። የተሰጡንን የጸሎት አደራዎችን በፈቃድ መልስልን። በመካከላችን ተገኝ፣ አትለየን። ጉባኤውን ባርክ ከኛ ጋር አሁን በጌታ በኢየሱስ ስም አሜን አሜን። ሁላችሁም እንኳን ደህና መጣችሁ ላለሁኝ ከዛ የዝማሬ ጊዜ ይኖረናል። ፈቃደኛ በዝማሬ የሚያገለግለን እኔ ዘምራለሁ። እሺ፣ ጌታ ይባርክሽ። ለምለም ዘምርኝ።
እሺ፣ መዝሙር 241 በወንዝ ዳር እንሰብሰብ የሚለውን ለጌታ ክብር ዘምራለሁ። በወንዙ ዳር እንሰብሰብ መላእክት በሄዱበት ለዘላለም የሚያበራ የአምላክ ዙፋን ያለበት በወንዙ ዳር እንሰብሰብ በተዋበው በተዋበው ወንዝ ዳር ከቅዱሳንም ጋር ባንድ ላይ በአምላካችን አጠገብ በታላቁ ወንዝ አጠገብ ለዘላለም በሚወር ስናመሰግነው ልንኖር በደስታ ለዘላለም በወንዙ ዳር እንሰብሰብ በተዋበው በተዋበው ወንዝ ዳር ከቅዱሳንም ጋር ባንድ ላይ በአምላካችን አጠገብ ከሚያበራው ወንዝ እንደርስ ሸክማችንንም ልንዝህል ጸጋው መንፈሱ ሲያድሰን ልብስና አክሊል ሲሰጠን በወንዙ ዳር እንሰብሰብ በተዋበው በተዋበው ወንዝ ዳር ከቅዱሳንም ጋር ባንድ ላይ በአምላካችን አጠገብ ከሚያበራው ወንዝ ልንደርስ ጉዟችንን ስንጨርስ ነው በደስታ ልባችን ሲንብ በታላቁ ደስታ መዝሙር በወንዙ ዳር ሰብ በተዋበው በተዋበው ወንዝ ዳር ከቅዱሳንም ጋር ባንድ ላይ በአምላካችን አጠገብ። አሜን።
አሜን። እግዚአብሔር እባክሽ ስለምለም ተስፋ አንድ ለመሰሰ እንድንችል ጌታ አምላክ ይርዳን። እሺ፣ ሌላ
እዘምራለሁ።
እሺ፣ ጌታ ይባርከው። ዘምሩልን ጋሽ በቄ።
መዝሙር መጽሐፋችን 58 ኢየሱስ ክብር ዘምራለሁኝ። ሲል ሰማሁት ጌታ አንተ ደካማ ልጅ ንቃት ጋጸለች አንበል ከጥፋተች ኢየሱስ ከፍሎቷል ስለኔ ተሰዶ ኃጢአቴን አጠበው ነጭ እንደ በረዶ። ጌታ ሆይ አምናለው ኃይል ያንተ ብቻ ድንጋይ ልብ ለውጠው ለምጽ እንደሚያነጻ ኢየሱስ ከፍሎታል ስለ እኔ ተሰዶ ኃጢአቴን አጠበው ነጭ እንደ በረዶ። አንዳች ጽድቅ የለኝም ተስፋዬም ጸጋህ ነው እንድታጥበኝ እርዳኝ ኢየሱሴ ባንተ ደም። ኢየሱስ ከፍሎታል ስለ እኔ ተሰዶ ኃጢአቴን አጠበው ነጭ እንደ በረዶ። አስገራሚው ጸጋ ሀብቴን ጌጤን ክብሬን ኢየሱስ ለእኔ ሞተ ይሄው ለመዝሙሬ። ኢየሱስ ከፍሎታል ስለ እኔ ተሰዶ ኃጢአቴን አጠበው ነጭ እንደ በረዶ። አሜን።
አሜን አሜን። እግዚአብሔር ባርኮት ጋሽ በቄ ጸጋውን ያብዛለት። ኃጢአታችንን እንደ በረዶ ነጭ የሚያጸዳልን አምላክ አባ ስላለን ክብር ሁሉ ለእርሱ ይሁን። እሺ፣ ሌላ
ለምለም ይዘምር።
እሺ፣ ሲሰለምለም ጌታ ይባርክ ዘምር የለን።
አሜን። ተባረኪ። በመስቀል በመስቀል የሚል ነው 176 አዳኝ ደሞ ፈሰሰ ንጉሴ ሞተልኝ ራሱ ለወርደ ደረሰ እኔን ሊያድነኝ። በመስቀል በመስቀል ብርሃን ባየሁበት የልቤ ሸክም በቀለለበት በሃይማኖት ነው ማየት ያገኘው በዚህ ደስታዬን አሳያለሁ ምስጋናዬን አቀርባለሁ ላሳየኸኝ ፍቅር ራሴን ላንተ እሰጣለሁ ይህን አደርጋለሁ። በመስቀል በመስቀል ብርሃን ባየሁበት የልቤ ሸክም በቀለለበት በሃይማኖት ነው ማየት ያገኘው በዚህ ደስታዬን አሳያለሁ። የሐዘን ጠብታችንን ሊከፍል ዕዳዬን ጌታ ራሴን ሰጠሁ ያለኝን ለመክፈል። በመስቀል በመስቀል ብርሃን ባየሁበት የልቤ ሸክም በቀለለበት በሃይማኖት ነው ማየት ያገኘው በዚህ ደስታዬን አሳያለሁ።
አሜን። ተባረኩ።
እዘምራለሁ። እኔ ብያለሁ።
አሜን አሜን። ጌታ ይባርክሽ ሲስተር ለምለም፣ ጸጋውን ያብዛልሽ። አሜን። እሺ ሲስተር ባንቺ አምላክን የመጀመሪያ ሰማው፣ ከዛ እህት ታድላ ትቀጥያለሽ። ጌታ ይባርካችሁ።
እሺ ጊዜ አሜን። መዝሙር 90 ኦ ከእግዚአብሔር ጋር ልራመድ፣ ሄኖክ በሄደበት መንገድ ደካመ የኔ ዘምራይ፣ በጣፋሽ ድምፅ ምከረኝ መንገዱ ታይጠፋብኝ መድፍን ኢየሱስ አትለየኝ። አልችልም ብቻዬን ልሄድ ሲንዣበቤ ሰማይ ሞገድ ተጠምዶ ሳር ሺዋት መዶች ከበውኝ ጣሽ ጠላቶች ጸጥ አርግና ይህን ሞገድ ኦ ጌታ ሆይ አብረንን እጄን በእጅ ላይ አድርጌ የምድርንም ተርላንቄ በድፍረት ራመዳለው መስቀልህን እሸከማለው ወደ ጽዮን በር እስክደርስ ጌታ ሆይ አብረን እንጓዝ ጌታ ሆይ አብረን
አንቺ አምላክ ጸጋውን ያብዛልሽ። ከእሱ ጋር መጓዝ እንድንችል እግዚአብሔር አምላክ ይርዳን። አንዲት ትንሽ ደቂቃ ነው ያለሽን ታድላ፣ አንደኛውን እና አራተኛውን ወይም ሶስተኛውን ዘምሪልኝ። ጌታ ይባርክሽ። ጊዜ ሰዓታችን ስለሚገድበ
ሶስት ቁጥር ነው ያለው። አንድና ሶስት እንዘምራለሁ። ሰማለሁ። ሄሎ
ትሰማለሽ። ጌታ ይባርክሽ። ታድላ ትሰማለሽ። ሚውት አደረግሽው አሁን።
እሰማለሁ። በቃ እሺ። አም ሶሪ።
ትሰማለሽ።
ትሰማለሽ።
አዎ
ጉልበቴ ሆይ ወድሃለው ወድሃለው፣ ባንተ ተራራውን ወጥቻለው፣ ባንተ ሸለቆውን ወርጃለው። ጉልበቴ ሆይ ወድሃለው፣ ከዚህም የሚበልጥ የጌታ ኃይል ሲገለጥ እና ያለን ገና የክብሩን ደመና ምድር ስትሞላ በጌታ ምስጋና አቻምናን በድል አልፈናል። አምናንም ጌታ ረድቶናል። ዘንድሮም እርሱ ስላለልን በጸጋው እናስዋለን። ይርስጥልኝ። ቴንክ ዩ።
አሜን አሜን። እግዚአብሔር ባክ ጸጋውን ያብዛልሽ። አዎ በጸጋው እናስዋለን መከራውን ችግሩን። በዝማሬ ያችሁትን ሁሉ እግዚአብሔር ያላችሁ። አሁን ደግሞ ሰንበት ምት የምንወያይበት የምናጠናበት ጊዜ ነው። ጋሽ ሙሉጌታ እንኳን ደህና መጣ። ጊዜውን ላንተ ሰጣለሁ። ጌታ ይባርክ።
አሜን። እግዚአብሔር ይባርካችሁ ሁላችሁንም የዘመራችሁትን ሁሉ
በጣም በጣም አድርጌ አመሰግናለሁኝ። አገልግሎትን ይህን አገልግሎት በመዝሙር ስለጀመራችሁ በጸሎትም እንግዲህ እህቴ መሪ ሳይኖር አንቺ ቶሎ ገብተሽ ስለመራሽ እግዚአብሔር አንቺን የሚባርክሽ። እንግዲህ ወደዚህ ስፍራ የመጣችሁትን ወገኖቼን ሁሉ ይሄ እንግዲህ የሳምንቱ አማካይ ቀን ነው፣ ሮብዕ። የዛሬው ሰንበት ትምህርታችን የሚያተኩረው በሙሴ መንፈሳዊ መሪ ወይም አምላካዊ መሪ በሚል አርዕስ የምንወያይበት ነው። እንግዲህ ቀደም ብሎ የተለያዩ ሰዎች ተጠቅሰዋል፣ እንደ ሄኖክ ያሉ። ሌላውም ደግሞ እንዴት በጸሎት ወደ እግዚአብሔር ፊት የምንቀርብበት ሁኔታ በመንበርከክ ነው? ቆመን ነው? ተኝተን ነው? እየሄን ነው? እንዴት ነው የምንጸልይበት ፖዚሽን የሚል ተመልክተናል። እንግዲህ እግዚአብሔር በማንኛውም አይነት ፖዚሽን ብንሆን ጸሎታችንን ለመስማት ፈቃዱ ነው። ነገር ግን ደግሞ የበለጠ እኛ ለእግዚአብሔር ራሳችንን የምናስገዛበት መገዛታችን አምላካችን ታላቅ አምላክ እንደሆነ ሁለንተናችንን ለሱ የምናስገዛ መሆናችንን ደግሞ ለማመልከት በበለጠ ልክ በመንበርከክ በእግዚአብሔር ፊት በመደፋት ኃጢአተኞች መሆናችንን ለምህረት ስለ ጸጋው እሱን ለማክበር በመንበርከክ በፊቱ በመደፋት ሊሆን ይችላል። እንግዲህ በተለያየ ሁኔታ ወደ እግዚአብሔር ፊት መቅረብ እንችላለን እና የዚህ ሳምንት መታሰቢያ ቁጥር እግዚአብሔር የልመናዬን ድምፅ ሰምቷልና ወደድሁት፣ ጆሮውን ወደ እኔ አዘንብሏልና በዘመኔ ሁሉ እጠራዋለሁ ይላል መዝሙር 116:1-2። እግዚአብሔር የልመናዬን ድምፅ ሰምተዋልና ወደድሁት፣ ጆሮውን ወደ እኔ አዘንብሏልና በዘመኔ ሁሉ እጠራዋለሁ። ይህ እንዴት አይነት ውብ የሆነ መታሰቢያ ቁጥር ነው! እንግዲህ ይህንን ዳዊት ይህንን ሲጽፍ እግዚአብሔርን በጣም ተለማምዶታል። እግዚአብሔርን ስንለማመድ የእግዚአብሔርን ባህሪ በሕይወታችን ያደረገውን ሁሉ ለመግለጽ የምንችልበትን ቃላት ደግሞ እግዚአብሔር ይሰጠናል። እዚህ አሁን እግዚአብሔር ልመናዬን የልመናዬን ድምፅ ሰምቷልና ወደድሁት፣ ልመናችንን ስለሰማ እሱ ስላደረገልን ነገር ነው የምንወደው፣ ሳያደርግልን አይደለም። ብዙ ጊዜ እኛ በቃ በፈቃዳችን እግዚአብሔር እንደምንወድ አድርገን ብናቀርብ በእውነቱ እኔ እንደዛ ብዬ አላስተውልም። እግዚአብሔር ስላደረገልን ስለ መልካም ነገሩ ስለ ማንነቱ ራሱን ለእኛ የገለጸበት ሁኔታ በኃጢአታችን ተጨማልቀን በነበርንበት ሰዓት ባለንበት ቦታ ተገናኝቶን ከዛ እንድንመለስ በመንፈሱ ሲጠራን በእጁ ጎትቶ ሲያወጣን ያንን ሲያደርግልን እንወደዋለን፣ እናከብረዋለን። እና በጨነቀን ጊዜ ደግሞ ጸሎት ስንጸልይ እግዚአብሔር ጆሮን ወደኛ አዘንብሎ ይሰማል። በመከራችን ጊዜ ወደሱ ስንሄድ ይሄ ኃጢአተኛ ሰው ነው፣ ይሄ በደለኛ ሰው ነው፣ ይሄ በቃ ወላዋይ ሰው ነው ብሎ እግዚአብሔር ወደ ውጭ አይገፋንም። የልጆቹን እንባ የልጆቹን ለቅሶ ይሰማል። ስለዚህ በመዝሙር 116:1-2 መታሰቢያ ቁጥርን በጥሞና ልናነብ ይገባል። እንግዲህ አንዱ እግዚአብሔርንና የእግዚአብሔርን ቃል በምናጠናበት ጊዜ እያንዳንዷን ቁጥር ወይም ደግሞ እያንዳንዷን ፍሬዝ ስናነብ በጥንቃቄ ማንበብ እንደሚገባን እዚህ የኳርተር ሰንበት ትምህርት ያስተምረናል። ሲጻጽር ጸሎት ላድርግና ወደዛ እንግባ። አምላካችን ስምህ ይባረክ። እኛን ኃጢአተኞች ልጆችህን በዚህ ሰዓት ልታስተምረን በተለይም ደግሞ በተለያዩ የሃይማኖት ጀግኖች በእነሱን ምሳሌ አድርገን በተለይ ሄኖክን ሙሴን እና ሌሎችንም አዳምንም ራሱን በአንተ በመታመናቸው ምሳሌ እንደሆኑ አስተምረህናልና አምላኬና አባቴ ሆይ ክብርና ምስጋና ለአንተ ይሁን። ዛሬ ደግሞ ስለ ሙሴ ስንመለከት እግዚአብሔር አባት የሙሴ ባህሪ ምን አይነት ባህሪ እንደሆነ፣ ለምን እንደዛ ሊሆን እንደቻለ ማስተዋል እንድንችል አንተ ትረዳን ዘንድ ፈቃድ ይሁን በጌታ በኢየሱስ ስም አሜን። ዛሬ እንግዲህ ስለ ሙሴ ስናጠና የሙሴ ባህሪ የምን ባህሪ ነው? እንደው እያንዳንዱን የሙሴን ጸሎት የሙሴን ውሳኔዎች ስንመለከት ከእህቱ ጋር የነበረው ግንኙነት፣ ከወንድሙ ጋር የነበረው ግንኙነት፣ ከህዝቡ ጋር የነበረው ግንኙነትን ስንመለከት ምን አይነት ሰው እንደነበረ እኛ ደግሞ ከሱ ልንማር የምንችለው ነገር ምን እንደሆነ ያስተምረናል። ዛሬ እንግዲህ በአማርኛ የተተረጎመው ሙሴ መንፈሳዊ የሆነ መሪ ይላል። በእንግሊዝኛው ግን ሙሴ አምላካዊ መሪ፣ የአምላክ ባህሪ ያለው መሪ እንደሆነ ነው የሚናገረው። ጋድሊ ሊደር። ሙሴ አምላካዊ የሆነ መሪ ምን ማለት ነው? አምላካዊ የሆነ መሪ ሲባል ምን ለማለት ነው? እንግዲህ ሄኖክ ከእግዚአብሔር ጋር ተራመደ። ምን አደረገው? እግዚአብሔር ወስዶታል እና አልተገኘም ይላል። ሙሴን ደግሞ እዚህ አምላካዊ መሪ ይለዋል። ወይ ደግሞ እንደ ሙሴን እኔ ፊት ለፊት አናግረዋለሁኝ፣ እግዚአብሔር እንደ ሙሴ ያለው የዋህና ትሁት ሰው በምድር ላይ የለም ይላል። እና እነኚህን ነገሮች ስናነብ የሰው ባህሪ እግዚአብሔርን ምን ያህል ሊያስደስተው እንደሚችል እናያለን። የሄኖክ ባህሪ ለእግዚአብሔር እጅግ አስደሳች ነበር እና ከእግዚአብሔር ጋር ብዙ ጊዜ ያሳልፍ ነበር እና ከእግዚአብሔር ጋር ብዙ ጊዜ ማሳልፍን ብቻ ሳይሆን እጅግ ኃጢአት በሞላበት ወቅት ነበረ። እግዚአብሔር ምድርን እየጎበኘ በነበረበት ሰዓት ምድርን የምድር ኃጢአት እጅግ በከፋበት ጊዜ ነበረ ሄኖክ የኖረው እና ስለዛች ምድር ስለዛ ሕዝብ ሄኖክ ይማልድ ነበር። ስለ ራሱ ብቻ ነበር የሚጸልየው፣ ይማልድ ነበር። እዚህ ደግሞ ሙሴ ደግሞ እንደዚያው ከምድረ ግብፅ የወጣው ሕዝብ እስከ 2 ሚሊዮን እና ከዛ በላይ የሆነ ሕዝብ ደግሞ በዚህ ላይ ድብልቅ የሆነ ሕዝብ የጣዖት አምልኮን የተለማመደ ሕዝብ እግዚአብሔርን የረሳ ሕዝብ ያንን ህዝብ ለማስተማር ብዙ ተአምራትን አድርጓል እግዚአብሔር። ዘጸአት ምዕራፍ አንድ ጀምረን ስናነብ እግዚአብሔር የተለያዩ 10ቱን መቅሰፍቶች በግብፅ ላይ ባወረደ ጊዜ እስራኤል ያንን ሁሉ ያየ ህዝብ ነው። ከዛ ደግሞ ወደ ምድረ በዳ ሲሄዱ ቀይ ባህርን ከፍሎ ያስወጣ ሲመራቸው ቀይ ባህርን በከፈለ ጊዜ እነሱ በደረቅ ምድር አልፎ ጠላቶቻቸው ግን ማለፍ እንዳልቻሉ እዛ ከነ ሰረገሎቻቸው ድምጥማጣቸው እንደጠፋ አይተዋል። የእግዚአብሔርን ታላቅነት ተመልክተዋል። ነገር ግን የእስራኤል ህዝብ ባህሪ በጣም አስቸጋሪ ህዝብ እንደነበረ እናያለን። በዛ መካከል ግን የሙሴ ባህሪ ደግሞ አለ። የሙሴ ባህሪ ምን ይመስላል? ሙሴ ከእግዚአብሔር ጋር ልክ ሄኖክ ከእግዚአብሔር ጋር ጊዜ ያሳልፍ እንደነበር ሙሴም ደግሞ ከእግዚአብሔር ጋር ጊዜ ያሳልፍ እንደነበር እና በእግዚአብሔር ፊት እጅግ ትሁት ነበር፣ በህዝቡም ፊት እጅግ ትሁት ነበር ሙሴ። ስለዚህ ትህትናውን ደግሞ እግዚአብሔር ራሱ መሰከረ። በሙሴ እና በጌታ መካከል የነበረው ውይይት ይዘ እና የንግግር ሁኔታ ምን ይመስላል ይላል። እንግዲህ ዘጸአት 33 ከ15 እስከ 23 ስናነብ ያንን እናገኛለን። እና ከእግዚአብሔር ጋር ሲነጋገር ሙሴ የራሱን ማንነትንም ደግሞ ማየት ይችላል። እሱ በእግዚአብሔር ፊት መቆም የማይችል ነገር ግን በእግዚአብሔር ፊት የቆመው በጸጋው እንደሆነ በምህረቱ እንደሆነ ሙሴ አስተውሏል። እንደውም እስራኤላውያን ደንግጠው በዘጸአት ምዕራፍ 20 ከ18 እስከ 21 ስናነብሳል እግዚአብሔር አይናገረን እባክህን አንተ ተናገረን ብሎ ሲል ሙሴ እግዚአብሔር ሊፈትናችሁ ፈልጎ ነው፣ ስለዚህ አይዟችሁ አይዟችሁ አለ እና በዛ ሰዓት የእስራኤል ሕዝብ ልክ እንደ ሙሴ ልባቸውን ትሁት አድርገው በእግዚአብሔር ፊት ቢደፉ እግዚአብሔር እስከ መጨረሻ ድረስ እሱ ራሱ ሊናገራቸው ሊያስተምራቸው ሙሴን እንዳስተማረ ሙሴን በፊቱ እንዳቀረበ በአጠገቡ እንዳቀረበ የእስራኤልንም ሕዝብ ሊያቀርብ የእሱ ሊያረግ ይፈልግ ነበር። ነገር ግን ሕዝቡ ያለውን ደግሞ እናንተ አነባችሁታል። እባክህ ሙሴ አይናገረን አንተ ተናገረን ብሎ እንደለመኑትና እግዚአብሔርም ደግሞ ፍላጎታቸውን እንዳደረገ ከዛ ደግሞ ኃጢአት ከተሰራ ጣዖት አመለኩ። ሙሴ በእግዚአብሔር ፊት ተንበርክኮ ስለ ህዝቡ ጸሎት በሚያደርግበት ጊዜ ስለ ራሱም እዛ ንስሐ በእግዚአብሔር ፊት በቀረበበት ጊዜ 40 ቀንና 40 ሌሊት እዛ በሲና ተራራ ላይ ሆኖ በእግዚአብሔር ፊት በነበረበት ጊዜ ሙሴ በተሰምጦ ውስጥ ነበረ። ራሱን በእግዚአብሔር እጅ ጥሎ ነበር። ስለዚህ እግዚአብሔር ደግሞ ምን አደረገው? እጅግ አድርጎ አከበረው። የእሱን ግርማ ሞገሱን በሙሴ ላይ አደረገ። ከዛ ኃጢአት ሰርቶ በል ሂድና ህዝብህ ከግብፅ ያወጣቸው ህዝብ ኃጢአት ሰርተዋል፣ ሂድና አንድ ነገር አድርግ ብሎ ሙሴን በላከው ጊዜ ሙሴ ሄዶ ሲያይ ጥጃ አምልከው። እንግዲህ ተመልከቱ፣ በእግዚአብሔር ፊት የነበረ ሰው ህዝቡ ስለ እነሱ ሲጸልይ ሲማልድ የነበረ ሰው መጥቶ የሚያደርጉትን ባየ ጊዜ ልቡ ምን ያህል እንደተሰበረ ልናስብ ይገባል። እኛ በአጭር የተጻፈውን ታሪክ ነው የምናነበው። ነገር ግን ሙሴ ህዝብ ኃጢአት ሰርቷል ተብሎ በተነገረው ጊዜ በእግዚአብሔር ፊት ተደፍቶ እንደጸለየ እባክህን አደራህን ህዝብህን እንዳታጠፋ ብሎ እንደለመነ ይታየኛል። እዛው በእግዚአብሔር ፊት ገና መልእክቱ በተነገረው ጊዜ ከዚያ በኋላ ደግሞ በአሮን ላይ እግዚአብሔር በተቆጣ ጊዜ ሙሴ ምን እንዳደረገ እናያለን። ከዛ ደግሞ ሚሪያም እህቱ በእሱ ላይ ቀንታ አድማ ባረገች ጊዜ በሚሪያም ላይ እግዚአብሔር የፈረደባትን ፍርድ እንመለከታለን። ያንን በዚያ ጊዜ ሙሴ ምን አደረገ? በእግዚአብሔር ፊት ወድቆ ስለ እህቱ ጸለየ። በእግዚአብሔር ፊት ወድቆ ስለ ወንድሙ ጸለየ። በእግዚአብሔር ፊት ወድቆ ስለ እስራኤል ጸለየ፣ ማለደ። ስለዚህ የዛሬው አርዕስታችን መንፈሳዊ መሪ አይደለም፣ ትርጉሙ አምላካዊ መሪ ነው። አማርኛ ትርጉሙ ትክክል አይደለም። አምላካዊ መሪ ጌታ ኢየሱስ አምላካችን ነው። በአባቱ ፊት ይማልዳል። ሙሴ ሰው ነው፣ ግን ልክ እንደ ጌታ ኢየሱስ በእግዚአብሔር ፊት ስለ ሕዝቡ ማለደ፣ ስለ ወንድሙ ማለደ፣ ስለ እህቱ ማለደ። ያ ባህሪ አምላካዊ ባህሪ ነው። መንፈሳዊ ማንም ሰው መንፈሳዊ መሪ ሊሆን ይችላል፣ ግን በሕዝቡ ፈንታ ራሱን እኔን አጥፋኝ፣ ስሜን ከሕይወት መዝገብ ሰርዝ ብሎ የሚል መሪ አምላካዊ መሪ ነው። ጌታ ኢየሱስ እኮ ራሱን በሰጠ ጊዜ ለእኛ ኃጢአት በሆነ ጊዜ ከእግዚአብሔር እኮ መንግስት ስቡ እኮ ነው የተፋቀው። ኃጢአትን የሰራች ነፍስ ትሞታለች ተብሎ የተረገመ በመስቀል የሚሰቀል ሁሉ የተረገመ ነው ተብሎ ጌታ ኢየሱስ እርጉም በሆነ ጊዜ እኮ የእግዚአብሔር ምሕረት ባይሆን እኮ ጠፍቶ ሊጠፋ ይችል ነበር። ግን እግዚአብሔር መሐሪ አባቱ ማሪ አምላክ ስለነበረ ጌታ ኢየሱስ በራሱ የሰራው ኃጢያት ስላልነበረ ስለ ህዝቡ ኃጢያት ስለነበረ በእግዚአብሔር ፊት የተሰዋው የተረገመው እግዚአብሔር ደግሞ ማሪ ሆነ። ምልጃውን ተቀበለ። ልክ የሙሴን ምልጃ እንደተቀበለ የጌታ ኢየሱስን ምልጃ እንደተቀበለ በአዲስ ኪዳን እንመለከታ ተምረናል። ብዙ ጊዜ ተጋግመን ስለ ጌታ ኢየሱስ መስዋዕትነት ተመልክተናል። እና እንግዲህ ጥቅሶቹን እንድናነብ እፈልጋለሁ። ወደ ኋላ ልመለስና እስቲ ዘጸአት 20 ከ10 ዝቅ ብለን ከ18 ጀምረን እስከ 21 ድረስ እናንብብ። ያወጣ ሰው ካለ ብታነቡ ደስ ይለኛል። ካላወጣችሁ እኔ አውጥቻለሁ ማንበብ ይችላል። ያወጣ ሰው ግን ካለ ዘጸአት 20
ዘጸአት 20
ከ18 እስከ 21
እንዲህ ይላል። ዘጸአት 20 18 እስከ 21 ከዙም ሁሉ ነጎድጓዱን መብረቁን የቀንድ መለከቱን ድምጽ ተራራውንም ሲጤሳዩ ከዙም ባዩ ጊዜ ተርበደበዱ ርቀውም ቆሙ። ሙሴንም አንተ ተናገረን እኛም እንሰማለን እንዳንሞት ግን እግዚአብሔር አይናገረን አሉት። ሙሴም ለህዝቡ እግዚአብሔር ሊፈትናችሁ ኃጢያትንም እንዳሰሩ እርሱን መፍራት በልባችሁ ይሆን ዘንድ መጥቷልና አትፍሩ አለ። ህዝቡ ምረቀው ቆሙ። ሙሴም እግዚአብሔር ወደ አለበት ወደ ጨለማው ቀረበ ይላል።
እግዚአብሔር ይባርክ ጋሽ እንግዳ። እንግዲህ ባህሪያችን አሁን እነኚህ የዚህ ህዝብ ባህሪ የኛ ባህሪ እግዚአብሔር በቃሉ ሲናገረን እንርበደበዳለን። አንዳንድ ጊዜ የተጻፈውን ስናነብ ስለኛ ኃጢያት ግልጽ አድርጎ በሚያሳይበት ጊዜ እንደነግጣለን። መጸለይ እንኳን ያቅተኛል። እኔ መጸለይ ያቅተኛል። የራሴ ባህሪ አሁን እዚህ ጋር የተነበበው የኔ ባህሪ ነው። ህዝቡ ኡኡ ያሉት ፍጹማን እንዳልሆኑ ሊጠፉ እንደሚችሉ ስለፈሩ አለቀሱ፣ ኡኡ አሉ። ነገር ግን እግዚአብሔር ሊያጠፋቸው ፈልገው ቢሆን ኖሮ መጀመሪያ ነጎድጓድ ሲወጣ ሁሉንም ህዝብ እንደ ኃጢአታቸው መጠን ሊከፍላቸው ይችል ነበር። ነገር ግን ምህረቱ በስቶላቸው ነበረ። እግዚአብሔር በዛ ሰዓት ማረግ የነበረባቸው እኛም ደግሞ ዛሬ ልናረግ የሚገባ ቃሉን በምናነብበት ጊዜ ኃጢአታችንን በግልጽ ሲያሳይ ልባችን በተሰበረ በደነገጠ ጊዜ ከእግዚአብሔር መሸሽ ሳይሆን ወደ እግዚአብሔር ቀርበን በፊቱ ልንደፋ ይገባል። ልክ ሙሴ እንደተደፋ ማለት ነው። ሙሴ ግን አይዟችሁ እግዚአብሔር ሊፈትናችሁ ስለፈለገ ነው ብሎ ተናገረ። እስቲ ቀጥሎ ያለውን ደግሞ ጥቅስ እናንብብ። ዘጸአት 33 ከ15 እስከ 23 አንድ ስምንት ቁጥሮች አሉት። እስቲ እሱን ያወጣ ወንድም ወይም እህት አባት ካላችሁ እባካችሁ አንብቡ። 33 ከ15 እስከ 23 እሺ፣ ካላወጣችሁ እኔ አነባለሁ። እንደዚህ ይላል፣ እርሱም አሁን እግዚአብሔር ተቆጣ። እንግዲህ ከላይ ከፍ ብለን ብናነብ ወደኋላ ተመልሰን ዘጸአት 33ን ብንመለከት ህዝቡ ባደረገው ኃጢአት ምክንያት እግዚአብሔር ከህዝቡ ጋር አብሮ መውጣት ፈቃደኛ አልነበረም። በዚህ ምክንያት ሙሴ ደነገጠ። አሁን እኛ የምናነበው ታሪኩ በአጭር የተጻፈውን ነው የምናነበው። ነገር ግን በዛ ሰዓት የሆነውን ነገር ሁሉ በዛ ስፍራ ተገኝተን ብናይ ለምንድን ነው ይሄ የሆነው ብለን ብንመረምር ህዝቡ እጅግ ክፉ ኃጢአት ሰሩ። ስለዚህ እግዚአብሔር ከህዝቡ ራሱን ለየ እና ድንኳኑ እግዚአብሔርን የሚገናኙበት ድንኳን ከህዝቡ መካከል ወደ ውጭ እንዲደረግ አደረገ። ስለዚህ እግዚአብሔር እኔ ከእናንተ ጋር አልወጣም። ግን ሙሴ ግን ያለውን ተመልከቱ። ቁጥር 15 ጀምረን ስናነብ እርሱም አንተ ከእኛ ጋር ካልወጣህስ ከዚህ አታውጣን፣ በምድርም ፊት ካለው ህዝብ ሁሉ እኔና ህዝብ የተለየን እንሆን ዘንድ ከአንተ ጋር ካልወጣ አንተ ከኛ ጋር ካልወጣ እኔና ህዝብህ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለው። እግዚአብሔር ሙሴ በፊቴ ሞገስ ስላገኘ በስምህም ስላወቁ ይህን ያለውን ነገር አደርጋለሁ አለው። እርሱም እባክህ ክብርህን ይቅርታ ክብርህን አሳየኝ አለ። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊትህ አውጃለሁ። ይቅርም የምለውን ይቅር እላለሁ፣ የምምረውን እምራለሁ። ደግሞ ሰው አይቶኝ አይድንምና ፊቴን ማየት አትችልም አለው። እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በአለቱም ላይ ትቆማለህ። ክብሬም ባለፈ ጊዜ በሰንጣቃው አለት አኖርሃለሁ፣ እስካልፍም ድረስ እጄን በላይህ እጋርዳለሁ፣ እጄንም ፈቀቅ አደርጋለሁ። ጀርባዬን ታያለህ፣ ፊቴ ግን አይታይም አለው። እንግዲህ ተመልከቱ፣ መልካምነቴን በፊትህ አሳልፋለሁ። አሁን ይህንን ስናነብ እግዚአብሔር ጨካኝ አምላክ ነው ወይ? ይህን ኃጢአተኛ ህዝብ ሊያጠፋ ፈልጎ ነበር ወይ? ልክ ሙሴ እንዳለ እግዚአብሔር ዛሬ የሚናገራችሁ ይህ ነጎድጓድ የሚወደው በልባችሁ እግዚአብሔርን መፍራት እንዲኖር ስለፈለገ ነው። ስለዚህ አይዟችሁ፣ አትደንግጡ፣ አትፍሩ ብለዋል። አሁን ደግሞ እዚህ እግዚአብሔርም ሙሴን በፊቴ ሞገስ ስላገኘ በስምህም ስላወቁ ይህን ያለውን አደርጋለሁ። እርሱም እባክህን ክብርህን አሳየኝ። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ ምን አደርጋለሁ? አሳልፋለሁ አለ። እግዚአብሔር መልካምነቱ የእግዚአብሔር መልካምነቱ ምንድን ነው? እስቲ የእግዚአብሔር መልካምነት ብለን ስንል ምን ማለት ነው? ሀሳብ ያለው ሰው አለ? የእግዚአብሔር መልካምነት ምንድን ነው?
ተዘርዝሮ አያልቅም። የእግዚአብሔር መልካምነት እስኮ ህይወት ነው፣ ፈጣሪ ነው፣ ፍቅር ነው፣ አዳኝ ነው። ምኑን ይቆጠራል? እግዚአብሔር እግዚአብሔር ነው፣ መሀሪ ነው፣ ይቅር ባይ ነው፣ የሚጠብቀን የሚጠነቀቅን የፈጠረን ለዛሬ ቀን ያደረሰን ጌታ ነው እና የእሱ ባህሪ እኮ ተቆጥሮ አያልቅም። አመሰግናለሁ።
ተባረክ ጋሽ በቂ። የእግዚአብሔር መልካምነት ተቆጥሮ አያልቅም። አሁን በአንድ ቃል ነው የተገለጸው እግዚአብሔር ማን እንደሆነ። እግዚአብሔር ምንድን ነው? መልካም ነው። ምን ማለት ነው መልካም ነው ብለን ስል አሁን ጋሽ በቄ በጥቂቱ እንደገለጸው እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር ፍቅር ነው፣ እግዚአብሔር ይቅር ባይ ነው፣ እግዚአብሔር ቻይ ነው፣ እግዚአብሔር የምንበላውን የሚሰጠን አምላክ ነው። የምንጠጣውን የሚሰጠን አምላክ ነው። መውጣታችንና መግባታችን የሚጠብቅ አምላክ ነው። ፈውስ የሚፈውሰን አምላክ ነው። ከዕለታዊ በሽታ ብቻ ሳይሆን ከዘላለማዊ ከኃጢአት በሽታ የሚፈውስ አምላክ ነው። ራሱን ለሕዝቡ መስዋዕት የሚያደርግ አምላክ ነው። የእግዚአብሔር መልካምነት ተብሎ ሲባል ቁጥር ስፍር የሌለው የእግዚአብሔርን ማንነት ነው በሙሴ ፊት ያሳለፈው። ለዚህ ነው ሙሴ ጀርባውን ብቻ በማየት የረካው። ጀርባውን ብቻ በማየት የረካው። እኛ ዛሬ በዚህ በሰለጠነ ዓለም እግዚአብሔርን ማመን እንደ ሞኝነት አድርገን እንወስዳለን። የሚወስዱ ሰዎች አሉ። ያ መሀይምና ድሃ ብቻ ነው እግዚአብሔርን የሚያምን የሚሉ ወገኖች አሉ። በጣም በሚያሳዝን ሁኔታ እንደዛ የሚሉ ሰዎች ገንዘብ ያላቸው የተማሩ እጅግ ሊቃውንቶች ሊሆኑ ይችላል። ግን እነኛን ነገሮች ሁሉ የሰጣቸው እንዲኖራቸው የፈቀደው እግዚአብሔር እንደሆነ ግን ለማስተዋል ጊዜ ለመውሰድ ለማወቅ ያልሞከሩ ወገኖች ናቸው። አዎ እግዚአብሔር በቁጥቋጦ ወቅት ስር አድርጎ አሳልፎ በሙሴ ላይ አደጋ እንዳይደርስበት ከክብሩ እግዚአብሔር ክብሩን በፊቱ ባሳለፈ ጊዜ እግዚአብሔር ሙሴ አይቶ መኖር የማይችልበት ሁኔታ ስለነበረ ሙሴ ምንም እንኳ በእግዚአብሔር ፊት የከበረ ሰው ቢሆንም ሙሴ ኃጢአት ሰርቷል ከዚህ በፊት እግዚአብሔር ይቅር ብሎታል። ነገር ግን ሙሴ አሁን በመጨረሻ ላይ ጌታ ኢየሱስ ክርስቶስ በሚመጣበት ጊዜ ወደምንቀየርበት እንዴት ነው እኛም እንለወጣለን። አዎ ሙሴም በብዙ ነገር ተለውጦ ነበር። ነገር ግን በኃጢአተኛ ሕዝብ መካከል ነበር የሚኖረው። በሕዝቡ ላይ ይናደድ ነበር፣ ይቆጣ ነበር። መናደድ መቆጣት ምንድን ነው? ኃጢአት ነው። እኛ በየቀኑ እንቀጣለን፣ በየቀኑ እናደዳለን። በትዳር ጓደኞቻችን ላይ፣ በልጆቻችን ላይ፣ በጓደኞቻችን ላይ ወይ ደግሞ በመንገድ ላይ አንዳንድ መጥፎ ባህሪ በሚያሳዩ ወገኖች ላይ እንናደዳለን፣ እንቆጣ። ያ ሁሉ ኃጢአት ነው። ምንም እንኳን በየቀኑ የምንጸልይ ብንሆን ኃጢአት እንሰራለን። ሙሴ ምንም እንኳን እግዚአብሔር በስሙ ቢያውቅ የሰራው ኃጢአት ነበር። ይቅር ቢባልም ገና ወደ ፍጽምና የደረሰ ሰው አልነበረም። ነገር ግን እግዚአብሔር ግን በሕዝቡ ፊት አክብሮት ነበር። እስኪ ዘጸአት 32 ዘጸአት 32 ከ1-14 ያለውን አሮን የሰራውን ኃጢአት እንመለከታለን። 32ን ያወጣሳል?
አውጥቻለሁ።
እሺ፣ ከ1-6 ብታነብ፣ ከዛ ደግሞ ሌላ ሰው ከዛ በታች ያለውን ቢያነብ ደስ ይለኛል።
33 ነው 32
ከአንድ እስከ ስድስት ወይ ሰባት አነብልኝ።
እሺ፣ ከ1-6 አነባለሁ። እንዲህ ይላል፣ ህዝቡ ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው፣ ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄዱ አማልክት ስራልን አሉት። አሮንም በሚስቶቻችሁ በወንዶችና በሴቶች ልጆቻችሁም ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ህዝቡም ሁሉ በጆሮአቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራው ጥጃም አደረገው። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸው አላቸው። አሮንም ባየው ጊዜ መሠዊያውን በፊቱ ሰራ። አሮንም ነገ የእግዚአብሔር በዓል ነው ሲል አወጀ። በነጋውም ማልደው ተነስተው የሚቃጠል መስዋዕት ሰዉ፣ የደህንነት መስዋዕት አቀረቡ። ህዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ይላል።
እግዚአብሔር ይባርክ። ሊዘፍኑም ተነሱ። እግዚአብሔር እሱ ሲመለክ ዝፈኑልኝ ብሏል? ቀደም ብለን ዘጸአትን ስናነብ አላለም። ዘፈን ዓለማዊ ባህሪ ነው፣ የጣዖት አምልኮ ባህሪ ነው። ስለዚህ ልክ በግብፅ ያዩትን ነገር አደረጉ። ሊዘፍኑ ተነሱ፣ ሊደንሱ ተነሱ፣ ሊጠጡ ተነሱ፣ ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ይላል እና የጣዖት አምልኮ በሚደረግበት ጊዜ ይሄ አስነዋሪ የሆነ ተግባር የሚፈጸም አገልግሎት ነበር የሚካሄደው። እሺ፣ ቀጥሎ ያለውን ክፍል ደግሞ የሚያነብ ሰው ካለ ከ7-14 እሺ።
ሙሴም ድንኳኑን እየወሰደ ከሰፈር ውጭ ይተክለው ነበር።
ሰላሳ ሁለት ምዕራፍ 32 ከ7 ጀምረሽ ዘጸአት
ተቀይሮብኝ ነው።
ኢትስ ኦኬ።
ሰላሳ ሁለት ሰባት እግዚአብሔርም ሙሴን ከግብፅ ምድር ያወጣው ሕዝብ ኃጢአት ሰርቷልና ሂድ ውረድ፣ ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ። ቀልጦም የተሰራ የጥጃ ምስል ለራሳቸው አደረጉ። ሰገዱለትም ሰውለትም፣ እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክትህ ናቸው አሉ ሲል ተናገረው። እግዚአብሔርም ሙሴን እኔ ይህን ህዝብ አየሁት፣ እነሆም አንገተ ደንዳና ህዝብ ነው። አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸው ተወኝ፣ አንተም ለታላቅ ህዝብ አደርግሃለሁ አለው። ሙሴም በእግዚአብሔር በአምላኩ ፊት ጸለየ፣ አለም አቤቱ ቁጣህ በታላቅ ኃይልና በጽኑ እጅ ከግብፅ ምድር ባወጣኸው በህዝብ ላይ ስለምን ተቃጠለ? ግብፃውያንስ በተራራ መካከል ሊገሏቸው ከምድርም ፊት ለጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? ከመዓትህ ተመለስ፣ ለህዝብህም በክፋታቸው ላይ ራራ። ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይችንም የተናገርኋትን ምድር ሁሉ ለዘራቸው እሰጣታለሁ፣ ለዘላለምም ይወርሷታል ብለህ በራስህ የማልክላቸውን ባሪያዎችህን አብርሃምንና ይስሐቅን እስራኤልንም አስብ። እግዚአብሔርም በህዝቡ ላይ ሊያደርግ ስላሰበው ክፋት ራራ።
እግዚአብሔር ይባርክሽ። ለምንድን ነው የራራው? አምላካዊ ምልጃ አደረገ። መንፈሳዊ መሪ አይደለም ሙሴ፣ አምላካዊ መሪ ነበር። ማንም ሰው መንፈሳዊ መሪ መሆን ይችላል። መንፈስ ሳይኖረው መንፈሳዊ መሪ ተብሎ ሊጠራ ይችላል። አሁን ፓስተሮቻችን መንፈሳዊ መሪዎች ሊሆኑ ይችላሉ። ኢልደሮቻችን መንፈሳዊ መሪዎች ሊሆኑ ይችላሉ። ይህንን ጉባኤ የሚመሩ ሰዎች፣ ኮሚቴ አባላት መንፈሳዊ መሪዎች ናቸው። ግን አምላካዊ መሪዎች ናቸው? ሙሴ የእግዚአብሔር ባህሪ ነው የነበረው። ራሱን ምን ያደረገ ነው? ለህዝቡ ያሰጠ። ተወኝ ይህንን ህዝብ ላጥፋ ብሎ ባለ ጊዜ እግዚአብሔር ይህን ህዝብ እኮ ብታጠፋ ያንተ ስም ነው የሚጠፋዋል። እኔ ለታላቅ ህዝብ አደርግሃለሁ ብለህ ያወጣኸው ህዝብ አይደል? በታላቅ ተአምራት ያወጣኸውን ህዝብ በምድረ በዳ ታጠፋለህን? ስምህ እኮ ይዋረዳል። እባክህን ስለ አባቶቻችን ለአባቶቻችን የገባኸውን ቃል ኪዳን አስብ። በመጀመሪያ ደረጃ እግዚአብሔር ከሙሴ ጋር ገና አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸው ተወኝ፣ ከሙሴ ጋር ይገዳደር ጀመር። እግዚአብሔር ተወኝ፣ ልቀቀኝ። አሁን ሁለት ሰዎች ሲደባደቡ አንዱ አሸናፊ የሚመስል ሰው ልቀቀኝ፣ ልቀቁኝ፣ እኔ በቃ ላስተምረው፣ በቦክስ ልብጠው ምናምን ብሎ በሚልበት ጊዜ ሰዎች ግጥም አድርጎ ሲይዙ መቼም በቃ እንግዲህ የሙጥኝ ሲባል ብዙ ጊዜ እኔ ትዝ ይለኛል ልጆች እያለ ዛፍም እንኳን ሙጥኝ ብለን ስንል ሊደባደብ የመጣ ሰው ያቆማል። እና አሁን እዚህ የሙጥኝ አለ ሙሴ፣ የሙጥኝ አለ ከማ ጋር? ራሱ በእግዚአብሔር ላይ ነው የተጠማጠመው። ይህን ህዝብ አታጥፋ፣ የአንተ ስም ነው የሚጠፋው። እኛ ለወገኖቻችን የምትኝናል። በቀላሉ እንበሳጫለን፣ በቀላሉ እንናደዳለን፣ በቀላሉ ብዙ ነገር እንናገራለን። በኋላ የሚጸጽሰን ብዙ ነገር እናደርጋለን። እዚህ ግን ሙሴ ምንድን ነው ያደርገው? የሙጥኝ አለ። የሙጥኝ እኔና እናንተ ስለ ወገኖቻችን የሙጥኝ ብለን አልቅሰን እግዚአብሔርን እንማልዳለን ወይንስ? እሺ ጋሽ በቄ ቤታ የጋሽ በቄ ስልክ የሚዘሩ እና እሺ፣ ከ31 እስከ 34 የሚያነብ ሰው ካለ ደስ ይለኛል። ከ31 ጀምራችሁ እሺ፣ እኔ ያነባል። እንደዚህ ይላል። ሙሴም ወደ እግዚአብሔር ተመልሶ ወዮ፣ እነዚህ ህዝብ ታላቅ ኃጢአት ሰርተዋል፣ ለራሳቸውም የወርቅ አማልክት አድርገዋል። አሁን ይህን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፈው መጽሐፍ እባክህን ደምስሰኛል። እግዚአብሔር ሙሴን የበደለኝን እርሱን ከመጽሐፌ ደመስሰዋለሁ። አሁንም ሂድ፣ ይህን ህዝብ ወደ ነገሩ ምራ። እነሆ መልአኬ በፊትህ ይሄዳል፣ ነገር ግን በምጎበኝበት ቀን ኃጢአታቸውን አመጣባቸዋለሁ አለው። አሮንም የሰራውን ጥጃ ስለሰሩ እግዚአብሔር ህዝቡን ቀሰፈ። አሮንም ስለሰራው ጥጃ እግዚአብሔር ህዝቡን ቀሰፈው። ሙሴ ምን አለ? ከተጻፈው የህይወት መዝገብ ስሜን ጻፈኝ። ይህንን ህዝብ ከምታጠፋ የእኔን አጥፋኛል። እንዴት አይነት መልካም ሰው! ይሄ የክርስቶስ ባህሪ ነው። ጌታ ኢየሱስ ስለኛ ለመጥፋት ፈቃደኛ ነበረ። ዘዳግም 9:20 ላይ እንግዲህ ውይይት ብሉ ስናደርግ ነው ያለቀው። በጣም የሚጣፍጥ አርዕስት ስለነበረ 9:20 ላይ ስለ የጸለየውን ጸሎት እንመለከታለን። እንደዚህ ይላል ዘዳግም 9:20 እግዚአብሔርም አሮንን ሊያጠፋው እጅግ ተቆጣው፣ ስለ አሮንም ደግሞ በዚያን ጊዜ ጸለዩ ይላል። አሁን ይህን ጣዖትን በሰራ ጊዜ ነው እግዚአብሔር የተቆጣበት እና ለአሮን ጸለየ እግዚአብሔር እንዳያጠፋው። ዘኍልቍ ላይ ደግሞ ይሄንን ስናነብ ቁጥር 12 ላይ ሚሪያም በሙሴ ላይ ተነሳችበት። እህቱ ናት፣ ታላቅ እህቱ ናት። በዛ በአባይ ወንዝ ላይ በተጣለ ጊዜ እየተጠነቀቀችለት እህቱ ናት። ይወዳታል፣ ያከብራታል፣ ታላቁ ናት። እና ግን በሱ ላይ ቀናች፣ ተቆጣች፣ አደመች። ስለዚህ ምን አለ? ሙሴም ወደ እግዚአብሔር ጮኸ፣ አቤቱ እባክህን አድናት አለው። በለምጽ ተመታች። እግዚአብሔር ሊያጠፋት ፈለገ። ከዛ ሙሴ ምን አለ? እባክህን አድናት። በዚያን ጊዜ እግዚአብሔር ምን አለው? ሰማው እና ለሰባት ቀን ከህዝቡ እንድትለይ በለምጽ ተመታች። ያ ራሱ የምህረት ምልክት ነበረ። እና ስለ አምላካችን ስናስብ፣ ስለ ሙሴ ስናስብ፣ በቤተ ክርስቲያን ያሉ መሪዎቻችንን ስናስብ እንደ ሙሴ ህይወታቸውን ለህዝባቸው ሊሰጡ ፈቃደኞች የሆኑ መሪዎች ካሉ እነሱ አምላካዊ ባህሪ አላቸው። ብዙ ሰው መንፈሳዊ መሪ ተብሎ ሊጠራ ይችላል፣ ግን አምላካዊ መሪዎች እጅግ እጅግ ጥቂቶች ናቸው። ማቴዎስ 5:44 ላይ ያለውን ባነብ ሰዓታችን አልቋል። እንግዲህ ስንወያይ ነው ያለቀው። በጣም በጣም አድርጌ አዝናለሁ። ዛሬ ቆሮሳይስ 3:13 ደግሞ ብታነቡ ደስ ይለኛል። አሁን ማቴዎስ 5:44 አነባለሁ። እንደዚህ ይላል 5:44 ከ45 ጋር የተያያዘ ነው። እኔ ግን እላችኋለሁ በሰማያት ያለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ለሚያሳድዷችሁም ጸልዩ። እርሱ በክፎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባል ይላል። ስለዚህ ሙሴ ለእህቱ ጸለየ፣ ለወንድሙ ጸለየ፣ እግዚአብሔር ሊያጠፋቸው በፈለገ ጊዜ። በተጨማሪ ከሁሉ በላይ ግን ደግሞ ለህዝቡ ጸለየ። ባህሪው የሙሴ ባህሪ እኛ እያንዳንዳችን ልንለማመድ የሚገባ ባህሪ፣ ይቅር ለማለት የተዘጋጀን ሰዎች። አዎ በሰዎች ላይ እንናደራለን፣ በሰዎች ላይ እንቆጣለን፣ በሰዎች ላይ ልባችን ሊሰበር ይችላል። ነገር ግን ሁልጊዜ ደግሞ ምን መሆን አለብን? ይቅር ለማለት የተዘጋጀን ልንሆን ይገባል። ቆሎሳይስ 3:13 ያወጣው ሰው ካለ አንብሉን፣ አለበለዚያ ያውጥቻለሁ። ኦኬ፣ እንደዚህ ይላል። እሺ፣ ጎ አሄድ።
እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ።
ተባረክ። የሚነሽ መሰለኝ ድምፅሽን ስሰማ። ያው ተባረክ። አዎ፣ ምን አድርጉ? ይቅር ተባባሉ። የምንጋጭበት ነገር ይኖራል። አዎ፣ ሁልጊዜ እንጋጫለን። በልባችን ሌላው ቀርቶ ከአንደበታችን አንዳች ነገር ሳይወጣ ከሌሎች ሰዎች ጋር በልባችን በአእምሯችን ልንጋጭ እንችላለን። ብዙ ጊዜ ተናግረን የምንጋጨው ግጭት ብቻ ሳይሆን ሳንናገር በአእምሯችን ስለሌላ ሰው በልባችን ያዘንበት ነገር ካለ ተጋጭተናል። ስለዚህ ምን ማረግ አለበት? ይቅር መባባል አለበት። ይቅር መባባል እና እነዚህ ጥቅሶች ውስጥ የተነገረን ማድረግ እንዴት መማር እንችላለን? ማድረጋችን አስፈላጊ የሆነው ስለምንድን ነው? እግዚአብሔርን መምሰል ከፈለግ ልክ እንደ ሙሴ ባህሪ ይቅር ለማለት ይቅርታን ደግሞ ለሌሎች መጸለይ አስፈላጊ ነው። ይቅርታ ዛሬ የውይይት ሀሳብ ሳልቀበል ሰዓቱ አልቋል። እግዚአብሔር ባርካቸው ያነበባቸው እንጸልይ። ጌታ ሆይ ስምህ ይባረክ። እንግዲህ አንተ እኔን ያስተማርከኝ ከሌሎች ሁሉ ይቅር ማለት የሚችል ለመንፈስ እንዲኖረኝ ቤተሰቦቼንም ይሁን ልጆቼንም ይሁን ወዳጆቼንም ይሁን ጓደኞቼንም የቤተክርስቲያን አባላትንም ይሁን ልቤ በሚያዝንበት ጊዜ ቶሎ ይቅር የሚል መንፈስ የለኝም። እግዚአብሔር አምላክ አንተ ያንን እንድትረዳኝ እለምናለሁ። የኔ አይነት ችግር ያለባቸው ብዙ ሰዎች ሊኖሩ ይችላል። እባክህ ከሙሴ ብዙ ነገር እንማራለን፣ ከጌታ ከኢየሱስ ብዙ ነገር እንማራለን። ስለዚህ አምላኬ ሆይ እኔንም ወገኖቼንም የተለወጠ ልብ፣ ለሌሎች ራሳችንን ሳክሪፋይስ ማድረግ የምንችል መንፈሳዊ ሰዎች እንድንሆን አንተ እርዳ። ጌታ አምላኬ ስላስተማርከን ትምህርት ከሁሉ በላይ እኔን ስላስተማርከኝ አመሰግናለሁ። አሁንም ልጅ ስም በሰላም አሳድር። ስለሁሉም ነገር ስም ይባረክ በጌታ በኢየሱስ አሜን። ተባረኩ። ደህና አደሩ።
አሜን አሜን። እግዚአብሔር ባርክ ጋሽ ሙሉጌታ፣ ጸጋውን ያብዛልህ። አንተን ቤተሰብንም እግዚአብሔር አምላክ ይባርክ። እንዲሁም በማንበብ የተባበራችሁት ሁሉ እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዛላችሁ። እኛም እንደሰማነው እንግዲህ የይቅር ባይ ሰዎች እንድንሆን ሁለንተናችን ለጌታ መስጠት እንድንችል ጌታ አምላክ ይርዳን። ለዚህ የሙሴን ታሪክ ጌታ አስተምሮና በተማርነው እኛም የዛን ባህሪ መያዝ እንድንችል ጌታ አምላክ ይርዳን። እሺ፣ ሁላችሁም እንኳን ደህና መጣችሁ ላለሁኝ። አሁን የዝማሬ ጊዜ ነው ያለን። እህታችን ህይወት እንኳን ደህና መጣሽ። ተሽሎሽ ደግሞ በመካከላችን ስለተገኘሽ እናመሰግናለን። ጊዜውን ላንቺ እሰጣለሁ። ጌታ ይባርክሽ።
እሺ፣ ለእግዚአብሔር ክብር እንዘምራለን ከልጆቹ ጋር ከድሮ የውዳሴ መዝሙራችን 182 ክብር ለስሙ ይሁን።
ይቆራረጣል። ህይወት
በመስቀሉ ከሃዲያም አምላክም
ህይወት ይቆራረጣል። አይሰሙም? ይቆራረጣል ህይወት።
አሁን ይሰማል? እኛ ጋር እንግዲህ ምንም
አሁን ይሰማል። ስትዘምሩ ይቆራረጣል። እስኪ ቀጥል።
አንዳቸው ብቻ ይዘምሩት።
እሺ፣ ከሁለተኛው ቁጥር እንጀምራለን። በመስቀሉ ከኃጢአት ዳንኩ አምላክም
ሌላ ሰው ለምን አይዘምረውም?
ኦኬ እንግዲህ ሌላ ሰው ይዘምር ኔትወርካችን ይሆናል ይቀርታ
ህይወት ብቻሽን ዘምሪው አንቺ ብቻ ዘምሪው እስኪ
ወስደኔ ብቻ ለመዘመር ልሞክር
በመስቀሉ ከኃጢአት ዳንኩኝ አምላክም
አሜን 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 እግዚአብሔር ይባርክሽ ይባርካችሁ ህይወት ጸጋውን ያብዛላችሁ እናንተን በሰቦቻችሁንም እግዚአብሔር አምላክ ይባርክ ዛሬ ትንሽ ኔትወርኩ በጣም ያስቸግር ነበር ግን በመስጠል ለሞተልን አምላካችን ክብር ምስጋና ለርሱ ይሁን እሺ አሁን ወደ ቃሉን ሄዳለን ዶክተር አማኑኤል እንኳን ደህና መጣ ጊዜው ላንተ ሰጣለሁ ጌታ ይባርክ
እሺ እግዚአብሔር ይስጥልኝ ለአምላካችን በማደሪያው ለዘላለም ብሩክ ይሁን የኔ ድምጽ ይስማል?
አዎ ይስማል።
እሺ እግዚአብሔርን ይባርከዋለሁ እንደገና ደግሞ መልካም ፈቃዱ ሆኖ በሁለተኛው ክፍለ ጊዜ እግዚአብሔርን ቃል አብረን ስናጠና በመካከላችን እንድገኝ እየጋበዝን ስለነበረን ጊዜ ደግሞ እግዚአብሔር ይባርክ። አዎ እውነት ነው። በዚህ በመከረኛው ዓለም ስንኖር በኃጢአት ዓለም ስንኖር በተለይ ስለመስቀል ጉዳይ ሲነሳ ዲያብሎስ አይወድም። ስለዚህ ብዙ እክሎችን ያመጣል። ሆኖም ግን ክብር ለእግዚአብሔር ይሁን። ክርስቶስ ኢየሱስ በክብር ደግሞ ስለዋጀንና ልጆቹ ያደረገን አምላክ ለዘላለም ብሩክ ይሁን። እንግዲህ እንደተለመደው በተወደደው በአምላካችን ፊት የሆነ ሽውምል ድምጽ ይሰማል። የተከፈተ መስመር ያለ ይመስለኛል። አደራችሁን እንግዲህ እባካችሁ መስመራችንን በተቻለ መጠን እንቆጣጠረው። ጌታ መንፈስ ቅዱስ እንዳይረበሽ ስፍራውም እንዳይታወክ በጥሞና እንድናዳምጠው ራሳችንን አዘጋጅተን ስፍራችንን ስልካችንን ሁለንተናን አዘጋጅተን ተብከና በሊዮል አምላካችን ፊት ራሳችንን በትትና ዝቅ አድርገን ጸሎት እናደርጋለን እንጸልይ እጅግ አድርገህ የምትወደን የምታፈቅረን ሰማይ አባታችን ፈጣሪያችንና አምላካችን መልካምነትና ፍቅርህ በሕይወት ዘመናችን በስተው እንደገና ደግሞ ሁለተኛውን ክፍለ ጊዜ በስምህ እንድንጀምር ምሕረት ስለሆነልን ፈቃድም ደግሞ በሕይወታችን ስለተጨመረልን ስለተፈጸመልን አንተም ደግሞ በመካከላችን ስላለ በልጅ በክርስቶስ ኢየሱስ ስም እናመሰግናለን። መንፈስ ቅዱስ ሆይ በዚህ ምሽት በተለየ ሁኔታ እንዳብዛለን ለኛ ያዘጋጀው መልእክት አለ። ይህንን መልእክት እኔና ወገኖቼ እንድናስተውል በቅሚያ ባየር መስመር በኩል ገብተ መስመሩን እንድትቆጣጠር ህይወታችንን ደግሞ እንድትቆጣጠር አይምሯችን ለሐሳብ ለመልእክት የተከፈተ እንዲሆን ለምናገረውና መልእክትን ባፌ እንድታስቀምጥ ያሰብከው ሁሉ እንዳይከለከል ያልፈለከው ደግሞ እንዳይጨመር መንፈስ ቅዱስ ሆይ እኛነታችንን ተረከም። እውነትን በገለጥን ጊዜ ሁሉ ማስተዋል እናገኛለን። ቃልህን በገለጥን ጊዜ ጥበብን እንቀስማለን። በጽሞናና በጸጥታ በተቀመጥን ጊዜ ጸጋ ይበዛልናል። ስለዚህም ስሜ ይባረክ። እዚህ ሊውሎይ በተለይ ዛሬ እጅግ በጣም ጥልቅ የሆነው እውነተኛ ቃልህን ስንመረምር የሚያስተውል የምረዳ ልቦና ስጠን። ይህንም ደግሞ ስለምታደርግ ስታደርግም ደግሞ ዕለት ዕለት ስላየንህ አከበርንህ። ያውና ቅዱስ ፍጹምና ጻድቅ በሆነው በልጅ በክርስቶስ ኢየሱስ ስም አሜን አሜን አሜን። እጅግ ተወደዳችሁ በጌታ ስም ሰላምታን አቀርባለሁ። የእግዚአብሔር ሰላምታ ይብዛላችሁ። አገልጋዮች በጸጥታ የምታዳምጡ በመስመሩ ደግሞ የሞኑን አንዳንድ ልታዎችን በመከታተል ለምታስተካክሉ ሁሉ የክርስቶስ ኢየሱስን መጻፍ ለምታፋጥኑ በሁሉ መስመር እግዚአብሔርን የምታገለግሉ ወገኖቼ በጌታ ስም የከበረ ሰላምታ ይድረስ። ምናልባት ባለፈው ሳምንት እድል ያላገኛችሁ ካላችሁ እግዚአብሔር ፈቃዱ ነው ባለፈው ሳምንት ሮሜ ምዕራፍ 2 ቁጥር 1 እስከ 6 ያለውን ሐሳቦችን ተመልክተን ነበርና ቁልቁል ሆኖትን አራት ነጥቦችን ከባለፈው ሳምንት ካወሳው በኋላ ወደ ዛሬው ጥናታችን እንሄዳለን። ዛሬ እግዚአብሔር ፈቃዱ ነው ከቁጥር 17 እስከ 20 ድረስ ያለውን እንመለከታለን። ምዕራፍ 2 ማለት ነውና እጅግ በጣም ጥልቅ የሆነውን እና አስገራሚ የሆነውን እግዚአብሔርን ቃል ሐዋርያው ጳውሎስ በሁለተኛው ክፍል የሚያቀርበው ስለ እግዚአብሔር ሕግ ስለሆነ ጸሎት አድርገናል። ስጸልይ ነበር እናንተም የጸለያችሁ ነው ተስፋ አድርጋለሁ። ዛሬ እግዚአብሔር ስለ ሕጉ የነና እናንተን የማስተዋል አድማሳችን የሚያሰፋ እንደሆነና ጥልቀቱን ስፋቱን ውርዱን እንድንረዳ እንደሚያደርገን አልጠራጠርም። ስለዚህ ሁልጊዜ በተጠንቀቅ በጸሎት እንጠብቃለን። በመጀመሪያ ግን እስኪ ባለፈው ሳምንት ስለተመለከትነው ከቁጥር 1 እስከ 16 ሐዋርያው ጳውሎስ ፍርድን በተመለከተ የተናገራቸው ነጥቦች አሉ። በጣም ሰፋ ጠለቅ ያሉ ናቸው። አስቀድመን እንደ እግዚአብሔር ፍቃድ በአራቱ ወንጌል በደንብ አድርገን ተምረናል። ብራይ ዮሐንስ ጥናት በፍርድ በደንብ አድርገን ተመልክተናል። እዛም ባሻገር ደግሞ ስለ ቤተ ክርስቲያን ምስጢር ስናጠናን በሚገባ አይተናልና ሐዋርያው ጳውሎስ እንግዲህ አስቀመጠውን በአራት ዋና ዋና ክፍሎች ከፍለን ተመልክተን ነበረ። ስለ ፍርድ በመጀመሪያ ደረጃ ፍርድ ምን እንደሆነ ተመልክተን ነበረና አንዳንድ ሰዎች በየዋህነት እውነትን ስንናገር ወይም እውነት ስንነገር እንደ ፈራጅ አድርጎ የሚቆጥሩ የዋህ ክርስቲያኖች እንዳሉ እውነትን መናገር ደግሞ ፍርድ እንዳልሆነ ተመልክተን ነበር። ያ አንደኛው ዋና ቁልፍ ነገር እውነትን መናገር በቃሉ ላይ የተጻፈውን እግዚአብሔር የሰጠንን ስለ ስህተት፣ ስለ ወንጀል፣ ስለ ክፋት በቃሉ ላይ ያስቀመጠውን በመግለጽ ወገንን መምከር ወይም ወገንን መገሰስ ፍርድ እንዳይደለ በርካታ ጥቅሶችን ተመልክተናል። በሌላ አባባል ሐዋርያው ጳውሎስም ሲናገር እውነትን መናገር ፍርድ እንዳልሆነ፣ ስለዚህ ይህንን በተሳሳተ መንገድ እንዳንተረጉሞ ጌታ መንፈስ አስተምሮናል። ሁለተኛው ክፍል ደግሞ ሰዎች መፍረድ እንደማይችሉ ሰብአዊ ፍጡር የአዳም ዘር ኃጢአተኛ የሆነ ፍርድን መውረድ አይችልም፣ ምክንያቱም የግብዝነት ፍርድ ነው ወይንም ወገናዊነት። እውነትን ያልተከተለ ሙሉ በሙሉ በእውነት ላይ ያልተመረኮዘ ፍርድ ያደርጋል። እንዴ ራዚ ያንን ወንጀል እያደረክ አታድርግ የምትለውን እያደረክ እየሰራ እንዴት ሌላውን አታድርግ ብሎ በሌላው ትፈርዳለ? ስለዚህ እንደዚህ አይነት ፍርድ የግብዝነት የሞላበት ፍርድ እንደሆነ አንድ፣ ሌላው ደግሞ ቅንነትን የማያውቅ ፍትህን የማያውቅ ሰው መፍረድ እንደማይችል እግዚአብሔር በሐዋርያው ጳውሎስ በኩል አድርጎ አስተምራል። ያ ሁለተኛው ቁም ነገር አንተ የምታደርገውን በሌላው ላይ የምትፈርድ አንተ እያደረግከው እንዴት ትፈርዳለህ? ስለዚህ ግብዝ ነህ፣ ፍርድ ቅን አይደለም። ይህ ደግሞ ከጠላት ነው እንጂ ከእግዚአብሔር አይደለም። እና እንደዚህ አይነት ፍርድ አትፍረዱ እናንተ ግብዞች፣ ነቢዩ ኢሳያስም ያንን ተናግሯል። ስለዚህ የሰውን ስርዓት እያደረጋችሁ፣ የሰውን ፈቃድ እያደረጋችሁ፣ የእግዚአብሔርን ስርዓት እያበላሻችሁ መፍረድ አትችሉም። ስለዚህ የሰው ፍርድ ፍጹምና የተሟላ አይደለም የሚለውን ሀሳብ ነው ሐዋርያው ጳውሎስ። በሶስተኛ ደረጃ ደግሞ የተመለከትነው እውነተኛ ፍርድ የሚፈርድ እግዚአብሔር እንደሆነ፣ በዛ ላይ ደግሞ በተለየ ትኩረት ያደረግንበት ነጥብ እግዚአብሔር ቅን ፍርድ፣ የፍትህ ፍርድ ሳይፈርድ በፊት ሰው ሁሉ እንዲድን ስለሚፈልግ የምህረት ደጅ ሁሉ ጊዜ ከፍቶ እንደሚጠብቅ፣ ሁሉ እንዲድን ስለሚፈልግ ለሁሉም እድል ይሰጣል፣ ለሁሉም ፈንታ ይሰጣል፣ ለሁሉም ጊዜ ይሰጣል። ሰው በተሰጠው በህልናው መንፈስ ተመርቶ ወደ እውነት እንድመጣና ወደ ንስሐ እንድመጣ ዛሬ ወደ መጨረሻው ከአዳምጥ ያለ ወደ ይቅርታ ነበር ሰንበት ትምህርትም ስታጠነ ነበረው። እና ሰው ሁሉ ወደ ይቅርታ እንድመጣ፣ ምክንያቱም ሰማይ ለሁሉም የሚበቃ ስፍራ ስላለ እግዚአብሔር የቅን ፍርድ ሳይፈርድ በፊት የፍትህ ፍርድ ሳይፈርድ በፊት ለእያንዳንዱ ሰው ከመጀመሪያ ሰው በምድር እስከ መጨረሻ ሰው በምድር እድል እንደምሰጥ፣ ከዛም በኋላ እምቢ ያለ ሰው ምርጫውን ያደረገ ሰው ግን እንደየስራው በተቀጠረ ጊዜ እግዚአብሔር በወሰነው ጊዜ እንደሚፈርድ፣ ፍርዱም ደግሞ ቅን፣ ጻድቅ፣ ፍጹም እንደሆነና ለእያንዳንዱ ሰው በጣም ይደንቃል እግዚአብሔር አሰራር። እንግዲህ ዓለም ከተፈጠረ ከስድስት ሺህ ዘመን ጀምሮ እስከ ክርስቶስ ቀን ድረስ አመፅን ያደረገ የእግዚአብሔርን ምህረት፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ቸርነት እምቢ ያለ ትዝ ይላችኋል በሮሜ ሁለት ምዕራፍ ሁለት አራት ላይ የእግዚአብሔር ቸርነት ወደ ንስሐ እንደሚመራ የቸርነቱን መጠን የትዕግስቱን ባለጠግነት ስንቃለን እስከዛ ጊዜ ድረስ እግዚአብሔር እድል እንደምሰጥ። ያ ሶስተኛው ዋና ነገር ስለ ፍርድ እንደሆነና የመጨረሻው ነጥብ ደግሞ የተመለከት ነው። ብዙ ክርስቲያኖች በዚህ መስበርም ጥያቄ የተነሳ ሲንዋይበት ነበረ። ለመሆኑ አለ ህግ ኃጢአት የሰራ ሰው ህግ ሳይሰጥ በፊት የተሳሳተ ሰው ብሞት እንዴት ይፈረዳል የሚል ጥያቄ ለምነሳ ደግሞ ቀጥተኛ የሆነ መልስ ከእግዚአብሔር ዘንድ ቀርቦልናል። ይሄ ብዙ ክርስቲያኖችን የሚያስቸግር ችግር ነገር ነበር። እዚህ ሐዋርያው በዚህ ላይ እንደተናገረው ያለ ህግ ኃጢአት ያደረጉ ሁሉ ያለ ህግ ይጠፋሉ ካለ በኋላ ግን ህግም ሳላቸው ኃጢአት ያደረጉ ደግሞ በዛው እንደሚፈረዱ ቁጥር 14 ላይ እና እሷ አምስት ላይ ትኩረት ማድረግ እፈልጋለሁ ላልነበራችሁ። ቁጥር 14 እንደዚህ ይላል፣ ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ እነዛ ሕግ ባይኖራቸው እንኳ ለራሳቸው ሕግ ናቸው። ይሄ በጣም ቁልፍ ነጥብ ነው። እግዚአብሔር የሰውን ልጅ ሲፈጥር ክፉንና ደጉን እንድለይ የምርጫ እድል ሰጥቶክን ቢፈልግ ደግ እንዲያደርግ ባይፈልግም ደግሞ መጥፎ እንዲያደርግ እግዚአብሔር በህልናው ላይ የራሱን ህግ እንዳተመ እግዚአብሔር ቃል ይናገራል። በፍጥረት የሰው ልጅ ሲፈጠር ክርስቲያን ሆንክ አልሆንክ እግዚአብሔር በእያንዳንዱ ሰው ህልና ውስጥ ክፉንና ደጉን ለይቶ እንዲያውቅ ህልና እንደሰጠው እግዚአብሔር ቃል ይናገራል። ስለዚህ ምን ለሐዋርያው ጳውሎስ ህልናው እየመሰከረላቸው ናል። ምን ማለት ነው? ስሰርቅ አትስረቅ፣ መስረቅ ያስቀጣል፣ በህግም ያስቀጣል፣ በእግዚአብሔር ቃል ያስቀጣል እያለ ህልናው እየነገረ ግን ይሰርቃል። ግን አትስረቅ ያለውን ለምን አይሰማም? ስረቅ ያለውን የምሰማል። ስለዚህ ማለቱ ምንድን ነው? ህልናው እየመሰከረላቸው ያንን ወንጀል ስላደረጉ በልባቸው የተጻፈ የእግዚአብሔር ህግ ይሰራል ይላል እግዚአብሔር ቃል። ስለዚህ እግዚአብሔር ለእያንዳንዱ ሰው በህልናው ላይ ያስቀመጠው ግዜ አለ፣ ያስቀመጠው ህግ አለ፣ የህልና ህግ። ለዚህም ነው ሐዋርያው በቁጥር 8 እና 9 ምዕራፍ 2 ላይ ማለት ነው ለአመጻ በሚታዘዙ እንጂ ለእውነት በማይታዘዙትና በአመፀኞች ላይ ግን ቁጣንና መቅሰፍት ይሆንባቸዋል። ለምን? ለአመፃ መታዘዝ ከቻለ ህልናው እንዴት ለእውነት አይታዘዝም ነው። ስለዚህ ይህ ማለት ምን ማለት ነው? በህልናቸው እግዚአብሔር ያስቀመጠ የእውነት ህግ አለ። ያንን ጥሶ ወንጀል ከሰሩ በዛው መሰረት እንደ ስራቸው እንደሚፈረድ እግዚአብሔር ቃል ይናገራል። እዚህ ማንም ቢሆን መልካም ያደረገ በመልካም ስራው፣ ክፉ ያደረገ ደግሞ በክፉ ስራ ከእግዚአብሔር ዘንድ እግዚአብሔር በቀጠረው ጊዜ ፍርድ እንደሚያገኝ ነው። ስለ ፍርድ እግዚአብሔር ባሪያ ወንድማችን ሐዋርያው ጳውሎስ ያስተማረን ዛሬ በጸሎት አድርገናል። አሁንም በጸሎት እንቆያለን ወገኖች። ሌላ አስገራሚ የሆነውን ብዙ የተሳሳተ አመለካከት ያለበት ብዙ ክርስቲያኖች በቤተ ክርስቲያን ረጅም ዓመት ቆይቶ በልማድና በየዋህነት የተሳሳቱትን ስለ እግዚአብሔር ሕግ ስለ እግዚአብሔር ስርዓት ምን ማለት እንደሆነ ክርስቲያንስ እንዴት አድርጎ ይህንን ሕግ መጠበቅ እንደሚችል ለመሆኑ ምንድን ነው ሕግ ምንድን ነው ትርጉሙ ምንድን ነው እንዴትስ መጠበቅ ይቻላል እንዴትስ ሊሆን ይችላል አንዴ ደግሞ ድኛለሁና ምን ችግር አለ? ክርስቶስ ለኔ ሞቶልኛል። ስለዚህ ሕግ መጠበቅ አያስፈልገኝም፣ ምክንያቱም ደግሞ አልችልም። ስለሆነም ክርስቶስ ለኔ አድርጓልና እኔ ብቻ ድኛለሁ። በጸጋ ስለዳንኩኝ የሕግ ስራ በኔ ላይ ተፈጻሚነት አያገኝም ብሎ የሚያስቡ ክርስቲያኖች እጅግ እጅግ በርካታዎች ናቸው። እዚህ እግዚአብሔር በሮሜ ምዕራፍ 2 ከቁጥር 17 እስከ 9 በጣም ሰፋ ያለ ስለ እግዚአብሔር ሕግ ስለ አይሁዶች መሳሳት ዛሬም ብዙ ክርስቲያኖች የተሳሳቱበትን እውነት የምንረዳበትን መልእክት እግዚአብሔር አስቀምጧል። ያ ከቁጥር 17 እስከ 9 ያለ ነው። እኛ ግን እንደ እግዚአብሔር ፈቃድ ጌታ መንፈስ እንደረዳን እንግዲህ ከቁጥር 17 ጀምረን እንመለከታለን ማለት ነው። ስለዚህ ስለ እግዚአብሔር ሕግ ወይንም አይሁዶች ደህንነት ለምን ያስፈልጋቸዋል? ደህንነት ለምን እንደሚያስፈልጋቸው ሐዋርያው ጳውሎስ እና ምክንያቱም ሐዋርያው ጳውሎስ በቅድሚያ ይህንን መልእክት ሲያገኝ ስለ ራሱ ስለ ወገኖቹ ነው። ከዛ በመነሳት ነው በሮሜ ላሉት ምዕመናን ከዛም ባሻገር ደግሞ ዘመንን ጠብቆ ለእኔና ለእናንተ ለአሕዛብ ለግሪክ ለአይሁድ ከዛም ደግሞ ለአሕዛብ በሶስት እርከን ላሉ ሰዎች የመጣው ቃል ከእግዚአብሔር ዘንድ። ስለዚህ ሐዋርያው ጳውሎስ በመጀመሪያ ደረጃ ለአይሁዶች እግዚአብሔር ደህንነት ወይም ሳልቬሽን እንደሚያስፈልግ ይናገራል በዚሁ ክፍል። እና ከቁጥር 17 ሮሜ ምዕራፍ 2 ከቁጥር 17 እስከ 20 ድረስ ያለውን እኔ እንደተለመደው አነባለሁ። እናንተም በየትርጉማችሁ ጌታ እድል በሰጣችሁ መጠን ገልጣችሁ አደራችሁን እንን ክፍል በትከታተሉ መልካም ነው። እንግዲህ መጻድቁ እንዴት እንደምናጠና ተምረናል በሰንበት ትምህርታችን። ይህ እጅግ በጣም አንኳር የሆነ የህልውናችን መሰረት የሆነውን እግዚአብሔርን ህግ የሚያስተምር ክፍል ስለሆነ ተስፋ አድርጋለሁ ጽሑፍንም የምንጽፍ ወይንም ደግሞ ቀለማትንም ይዘን ያለን አንደርላይን ለማድረግ ተዘጋጀን ካለ በጣም ይጠቅመናል። እና አነባል ምዕራፍ 2 ከቁጥር 17 እስከ 20 እንደዚህ ይላል እግዚአብሔር ቃል፣ አንተ ግን አይሁዳዊ ብትባል በሕግም ብትደገፍ በእግዚአብሔርም ብትመካ ፈቃዱንም ብታውቅ ከሕግም ተምረ የሚሻለውን ፈትነ ብትወድ በሕግም የእውቀትና የእውነት መልክ ስላለህ የውሮች መሪ በጨለማም ላሉ ብርሃን የሰነፎች ማስተማሪ የሕፃናትም በመህር እንደሆንህ በራስህ ብትታመን ብሎ ስል ይጽፋል። እስከ ቁጥር 20 ድረስ ባለው በጣም በጣም ጥልቅ የሆነ የራሱን ወገን አይሁዳዊ የተባሉትን አይሁዶችን ወይንም እስራኤል ልጆችን በተመለከተ በቅድሚያ የጻፈው ክፍል ነው። ምክንያቱም ታስተውሳላችሁ በሮሜ ያሉት ምዕመናን ከተለያየ ማህበረሰብ የወጡ አብዛኛዎቹ ካይዛ በመጡ እንደሆነ ከዚያ ቤት ተመልክተናል። አይሁዶችም እዛ ውስጥ አሉ ጥቂቶች ቢሆኑ አብዛኛው አይዛ ቢሆንም ከግሪክ የነበሩ አሉ አይዛ ባሉ አይሁዶችም አሉ። እዚህ ሐዋርያው ጳውሎስ ግን በተመለከተ ከራሱ ህዝብ እነሳል። ምክንያቱም በአንደኛ ደረጃ አይሁዶች ስለራሳቸው ያለ አመለካከት የእግዚአብሔርን ህግ በተመለከተ ስለራሳቸው ያለው አመለካከት እጅግ የተሳሳተ አመለካከት ስላላቸው ይህንን አመለካከታቸውን እንዲያርሙ ስለ እግዚአብሔር ህግ ያለውን መሰረታዊ እውነት እንዲረዱ ይጻፋል። እንግዲህ ሁላችንም በዚህ መስመር ያላችሁ እንግዲህ ክርስቶስ ኢየሱስን የግል አዳኝ አድርጋችሁ የተቀበላችሁበት ቀናችሁን ታስታውሳላችሁ መቼ ክርስቲያን እንደሆናችሁ። በመጀመሪያ ቀን በተክርስቲያን አባል ስትሆን ይወነን ስትሆን የነበረ ለእግዚአብሔር ቃል የነበረ ጉጉትና ትሬኒንግ እንዴት አድርገሽ እንደሰለጠንሽ ወይም እንዴት አድርገሽ እንደሰለጠንክ እንድታስታውስ ያደርጋል። የመጀመሪያውን ግዛቶችን በእውነት ስለ እግዚአብሔር እውነት ስለ እግዚአብሔር ምስጢር ስለ ህጉ ስለ ስርዓቱ ጠለቅ ያለ ግምትና ግንዛቤ ነበረሽ ወይ? ይህ ወሳኝ ነው። ብዙዎቻችን እኔም አብዛኛዎቻችን ከተለያየ አምልኮ ስርዓት ወደ እውነት የመጣን ሰዎች አለን። ሌሎቻችን ደግሞ በወላጆቻችን በኩል ሆኖ እግዚአብሔር ተናግሮን እውነቱ በርቶልን እንደኔ ያላችሁ ስለሌላ ሃይማኖት ብዙም ግንዛቤ ሳይኖራችሁ ወደ እውነት የመጣችሁ ሰዎች ትኖራላችሁ። ሆኖም ግን ትልቁ ነጥብ ምንድን ነው? አስቀድሞ ሌላ እውነት ላይ የነበርክ ወይም የነበርሽ ወደ ትክክለኛ እውነት ስትመጣ ስለ ህግ ያለ አመለካከት ስለ እግዚአብሔር ስርዓት የነበረ አቋምና ትምህርት እንዴት ነበረ? ይህ ወሳኝ ነው። ብዙዎችን የሚያንገራግረው ብዙዎችን የሚያታለው ብዙዎችን ደግሞ ስሜታዊ የሚያደርግ ነጥብ ምንድን ነው? አስቀድሞት ያወቁት እውነት የተሟላ አለመሆኑን ሲረዱ እውነቱን ሲነገራቸው አንዳንዶቹ ያኮርፋሉ፣ ሌሎቹ ደግሞ በየዋህነት ስለተለማመዱት ይህን እውነት ይቀበላል። ለዚህ ነው እግዚአብሔር መንፈስ ቅዱስ የሚያስፈልገው። እውነት በሚነገርበት ጊዜ እውነት እኔና እናንተን ሊያስተካክለን ሊያርመን የተሟላን ሰዎች እንድንሆን የሚያደርግ እንጂ በተሳሳት ነው ስህተት ተጸጽተን እንድናጉረመርማ የእግዚአብሔር ስርዓት እንደዚህ አይደለም። እግዚአብሔር ቃል የተሰጠው ሊያርም ሊያስተካክል የተሟላ ሰዎች እንድንሆን ሊያደርገን ስለሆነ አስቀድሞ የነበረን ትሬኒንጋችን እጅግ በጣም ወሳኝ ነው፣ እግዚአብሔርን ህግ ለመረዳት። ምክንያቱም ሰይጣን ትዝ ይላችኋል አዳምና ሔዋንን ሲያታልል ሰይጣን በእባብ መልክ ከሆኖ በዛች በተከለከለች እንጨት ላይ መሆኑ ብቻ ሳይሆን አዳምን እያናገረው፣ አዳም ሲል እንግዲያው ሔዋንም አዳም ነች፣ ያ ሔዋንን ሲያናግራት ያንን ፍሬ እየበላ ነበር። አትብሉ አይደለም ያለው፣ ትሞታላችሁ ብሏል አይደለም? እግዚአብሔር ትሞታላችሁ ብሏል። እኔ እየበላሁ ነኝ አልሞትኩም። ስለዚህ እሱ ዋሾ ነው። እኔ ግን እላችኋለሁ ብትበሉ በእውነት ሞት አትሞቱም። አሁን እንግዲህ የተወደዳችሁ እግዚአብሔር ወገኖች፣ እግዚአብሔር ይህችን ፍሬ በበላ ቀን ትሞታለህ፣ ሞት ትሞታለህ። ያም የእንቅልፍ ሞት ሳይሆን የዘላለም ሞት። ለዚህ ነው ክርስቶስ ኢየሱስ ፈቃደኛ ሆኖ የሰው ልጅ በወደቀ ጊዜ የሰው ልጅ ለዘላለም ሞቶ ከምቀር ብሎ ሰማይን ባዶ አድርጎ ወደ ምድር የመጣበት ዋና ምክንያት እኔና እናንተን እና የአዳምን ዘር ሁሉ ከዘላለም ሞት ለዋጀን ነው። ክርስቶስ ኢየሱስ ወደዚህ ምድር የመጣው ለዚህ። ማንን ነው የምትሰሙት? እግዚአብሔር ትሞታላችሁ ብሏል። እኔ ግን እልሻለሁ አትሞችም፣ ያው እየበላሁ አልሞትኩም። ሰይጣንን ነው የምትሰሚው ወይስ አስቀድሞ የተናገረውን እግዚአብሔር ነው የምትሰሙ? ይሄ ነው ትልቁ ጥያቄ። ስለዚህ ሰይጣን ሰዎችን በተለያየ መንገድ ትሬን ያደርጋል። ስለ እግዚአብሔር ቃል እዚህ ስለ እግዚአብሔር ቃል የነበረህ ወይም የነበረች ትሬኒንግ እንዴት ነው? ይህ መሰረታዊ ግንዛቤ ስንረዳው ያልተሟላ ትሬኒንግ ካለን መንፈስ ቅዱስ ያስተምረን ያንን ለማረም እንድንዘጋጅ እግዚአብሔር ይፈልጋል። ለዚህ ነው ሐዋርያው ጳውሎስ ከአይሁዶች ይጀምራል። ምክንያቱም አይሁዶች ስለ ራሳቸው ያለ ግምት እጅግ በጣም የተሳሳተ ነበር። ምን ማለት ነው? በአንድ በኩል እውነት ነው የእግዚአብሔር ሕግ ማወቅ የእውነትና የእውቀት መሰረት እንደሆነ ያንን በመናገራቸው አልተሳሳቱም። ምክንያቱም የእግዚአብሔር ሕግ እውነት ነው። ዛሬም ለዘላለምም የእግዚአብሔር ሕግ የእውቀትና የእውነት ምንጭ ነው። ግን እነሱ የእውቀትና የእውነት ምንጭ መሆኑን የተናገሩ ግን ስለ ራሳቸው ያለው ግምት የግብዛዊነት አይነት አምልኮ ነበረባቸው። ትዝ ይላችኋል ክርስቶስ ኢየሱስ በአንድ ወቅት ስነግራቸው ምን ማለት ነው? አንተ ደግሞ እኛ እኮ የአብርሃም ልጆች እኮ ነን፣ ምን ብለህ የተናገርክ ነው ብሎ ክርስቶስ ኢየሱስን ያፋጠጡበትን ወቅት አስታውሳላችሁ ክርስቲያን ወገኖች። ክርስቶስ ግን በዮሐንስ ላይ ተጠቀሰው የተናገረ እንዴ አባታችሁ እኮ አብርሃም እኮ ታዟል፣ ይህንን ቀን ደግሞ ለማየት ተመኝቷል፣ ይህንን ቀን ደግሞ አይቷል እኮ። እናንተ ግን እኮ ግብዞች፣ ስለ ራሳችሁ ያለ አመለካከት የህግ እውቀት ስላላችሁ የህግ እውነትነትን እያስተዋላችሁ ግን በዚህ ለመኖር የተዘጋጃችሁ አይደለም። በሌላ አባባል እውነት የሆንኩትን የእውቀት መሰረት የሆንኩትን እኔን እየጠላችሁ እያሳደዳችሁኝ ስለ ራሳችሁ የአመለካከት የተሳሳተ ነው። ስለዚህ ሐዋርያው ጳውሎስ በዚህ በሮሜ መጽሐፍ ብቻ ስለ እግዚአብሔር ሕግ 72 ጊዜ ደጋግሞ ጠቅሷል። ይህ ተስፋ አደርጋለሁ ግምት ሰጥተን እንደምንረዳ እዚህ ተሳስታችኋል መሳሳታቸውን ደግሞ በቁጥር 17 ምንድነው ያለው አዋሪው ጳውሎስ ይናገር ሳለ እናንተ እኔ አይዳው የናኝ ብትሉ በህግ ብትደገፉ ይላል መልካም አይዳው መሆንም መልካም በህግ መደገፍም መልካም በእግዚአብሔርም ብትመካ ደግሞ ይላል በእግዚአብሔር መካትም መልካም ፈቃዱንም ብታውቅ ያው እሱም እጅግ በጣም መልካም እግዚአብሔርን ፈቃድ ማወቅ እንዴት መታደል ከህግም ተምረ የምሻለውን ፈትነ ብትወድ ይላል እቺን ቃል ያዙ ከህግም ተምረ ይላል ክርስቶስ ኢየሱስ እናገር ሳለ ፊደል ይገላላል እናንተ አሁን እንትላላችሁ ህጉን ጠንቅቀን እናውቃለን እንትላላችሁ አው ህጉን ፈትጋችሁ የተማራችሁ ትመስላላችሁ ይላል እቺን ነጥብ ያዙ እጥሎ ደግሞ በህግም የእውነትና ይቅርታ ያው በህግም የእውቀትና የእውነት መልክ ካለ እረናንተን ቢሆን ይያሳብ አሰምራሉ የእውነት መልክ ስላለ ይላል ትልቁ ጥያቄያቸው እውነትን ስለተማሩ በእውነት መኖር ሳይሆን የእውነት መልክ የአባባል ያምልኮ መልክ ህግን ሳያውቁ ግን ህግን የሚያውቁ መምሰል ራስን ማስመሰል በዛ መልክ መኖር ማለት ነው። ስለዚህ እንደዚህ ያለ ስላለ መልኩ አለ። ስለዚህ የውር መሪ ነህ በጨለማ ያሉትን ወደ ብርሃን የምትመራ ትመስላለህ። ሰነፎችን የምታስተምር ትመስላለህ። የህፃናትን መምህር እንደሆነ በራስህ ደሞላል ብትታመን ትልቁ ውድቀታቸው ያለ አንደኛ የህግ መልክ ነው የያዙት ሌላው ደግሞ ከእግዚአብሔር የተማሩ የመሰሉ እውቀትና እውነት ያላቸው የመሰላቸው ግን በራሳቸው በመተማመን የህግን እውነት ፍታቸዋል ብሎ ስለዋለው ጳውሎስ ይወቀሳቸዋል አይሁዶችን ይህ እውነት ነው አንድ ሰው እግዚአብሔርን እውነት ካወቀ የእግዚአብሔርን የህግ እውቀት ካለው ራሱን ዝቅ ዝቅ የሚያደርግና ክርስቶስ ኢየሱስ በህይወቱ የሚሰራበት ወንድም ሆነ እት ነው እንጂ በራሱ አንድም ነገር ማድረግ የሚችል አይደለም። ምክንያቱም በመጀመሪያ ደረጃ ህግ ምንነቱን መረዳት አስፈላጊነት አለ። በህግ አንጻር ስንታይ በዚህ ምድር ያለው መልካም ሰው ሁሉ ተጨፍልቆ አንድ ሰው በወጣ የዛ ሰውዬ ሃይማኖት የዛ ሰውዬ ቅድስና የዛ ሰውዬ እምነት ከመርገም ጥርቅ የባሰ ከንቱ እንደሆነ መረዳት አለ አንድ ሰው። ታቱም በህግ አንጻር አንድም አዳማዊ ፍጥረት በእግዚአብሔር ፊት መቆም አይችልም። ባንድና ባንድ መንገድ ብቻ እንደሆነ ቀጥለን መለከታለን። ስለዚህ አባራው ጳውሎስ አዝናለሁ በራሳችሁ ትመካላችሁ በራሳችሁ ትተማመናላችሁ ምክንያቱም የህግን እውነት ሳታውቁ ግን የህግ መልክ ያላችሁ ትመስላላችሁ። ለዚህ ነው የእግዚአብሔር ባሪያ ባለመዝሙሩ በመዝሙር 19ኛው ዝማሬ ከቁጥር 7 እስከ 11 ስለ እግዚአብሔር ህግ ስለ እግዚአብሔር ትእዛዝ ስለ እግዚአብሔር ስራት ስናገር ሳለ የጻፎን ብናነብ አይሁዶች ስለ ህግ ስላላቸው ግንዛቤ በጣም ጥሩ የሆነ ሐሳብ ይሰጠናል። እና አነባለሁ መዝሙር 19 ከቁጥር 7 እስከ 11 እንደዚህ ብሎ ይዘምራል እግዚአብሔር ባሪያ የእግዚአብሔር ህግ ፍጹም ነው ለእግዚአብሔር ህግ ፍጹም ነው ፍጹም የሆነውን ህግ እንደሚያውቁ መምሰል ፍጹም የሆነውን ህግ በሱ መታበይ በራስ በመተማመን የሚቀርብ ትምህርት አይደለም የእግዚአብሔር ህግ። ስለዚህ የእግዚአብሔር ህግ ፍጹም ነው ነፍስን መልሳል ክብር ለእግዚአብሔር ይሁን። አያችሁ ወገኖቼ ክርስቶስ ባያገኝሽ ክርስቶስ ባገኘን ባያገኘን ኖሮ ሁላችንም ለዘላለም ጠፊዎች ነን። እና እግዚአብሔር ሲያገኘን ብርሃን ሲሆነን ሕጉ ፍጹም ስለሆነ በክርስቶስ ኢየሱስ በኩል ክርስቶስ ኢየሱስ ወደዚህ ምድር ሲመጣ በኃጢአተኛ ሆድ ነው ተጸነሰው፣ በኃጢአተኛ ሆድ ነው ተረገዘው፣ ከኃጢአተኛ ሆድ ነው ተወለደው። ግን አለ ኃጢአት፣ ምክንያቱም የኔና የእናንተን ዕዳ ፍዳ ለመሸከም ክርስቶስ ኢየሱስ መወለድ ነበረበት። እንደ ሰው ሆኖ ተወልዶ ግን ለሌላ አባባል ከሕግ በታች ሆኖ መወለድ ማለት ነው። ለሌላ አገላለጽ ሕግ የሚጠይቀው እያንዳንዱ ኩነኔ በክርስቶስ ኢየሱስ ላይ ነበር። ይሄ በጣም ጥልቅ የቴዎሎጂ ትምህርት ነው። ክርስቶስ ደግሞ በፈቃደኝነት እያንዳንዱን የሕግ ጥያቄ አዎ ትክክል ነኝ፣ አዎ ወንጀለኛ ነኝ፣ ነፍሰ ገዳይ ነኝ፣ አመንዝራ ነኝ፣ በውሸት የምመሰክር ነኝ፣ ጣዖት የማመልክ ነኝ፣ ሞት ይገባኛል፣ ሞት ይገባኛል፣ ሞት ይገባኛል፣ ሕግ የምጠየቀውን እያንዳንዱን ጥያቄ ለመፈጸም ክርስቶስ ኢየሱስ ራሱን ከሕግ በታች ማድረግ ነበረበት። ከዚህም የተነሳ ነው እግዚአብሔር ባሪያ ሲዘምር ሕግ ፍጹም ነው። ክርስቶስ ኢየሱስ ከሕግ በታች ነው እያንዳንዱን የሕግን ጥያቄ እያንዳንዱን የሕግ ፈተና አዎ ይገባኛል፣ 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 እሞታለሁ፣ አዎ ተገቢ ነው፣ እሞታለሁ፣ ለአማኔል እሞታለሁ፣ አበበ እሞታለሁ፣ አየለ እሞታለሁ፣ ለአዳም ዘር ሁሉ እሞታለሁ፣ በእኔ ያመነ ሁሉ የሕግ ቅጣት እንዳይደርስበት እሞታለሁ ብሎ ስላለ የእግዚአብሔር ሕግ ፍጹም ነው፣ ነፍስን ይመልሳል። አይሁዶች የተሳሳቱት በዚህ ላይ እግዚአብሔርን ሕግ ቢያውቁ እንኳን ራሳቸውን ማዋረድ ነበረባቸው፣ ዝቅ ዝቅ ማድረግ ነበረባቸው። ባለመጥመቁ ዮሐንስ እንደ ሰው ስርዓት በማህበረሰብ ስርዓት አላደገም፣ በምድረ በዳ ነው ያደገው። በእግዚአብሔር ቃል መሰረት የሰው ልጅ የሚበላውን አልበላም፣ የሰው ልጅ የሚለብሰውን ለብሶ አላደገም። እንደ ሰው ደግሞ በአካባቢ ተወስኖ አልኖረም። በምድረ በዳ እግዚአብሔር መንፈስ ቅዱስ እያሳደገው፣ እያበላው፣ እያጠጣው፣ ጤንነቱን የጠበቀው ለሰው ልጅ አንድ እጅ ውለታ የምመልስበት ነገር ሳይኖር በምድረ በዳ ያደገ እግዚአብሔር ባሪያ ነው። እግዚአብሔርን ሕግ ጠንቅቆ ስለሚያውቅ የእግዚአብሔር ስርዓት ቅን እንደሆነ ስለምረዳ ምንድን ነው አለ፣ እኔ ዝቅ ዝቅ እላለሁ። ምክንያቱም መጥቶ ጠየቁት፣ አንተ ማነህ? ኤልያስ ነህ? ነቢይ ነህ? እያሉ ስጠይቁት ታስታውሳላችሁ። እኔ እነዚህ ሁሉንም አይደለሁም አለ። እኔ ግን በምድረ በዳ የሚጮህ መንገድ የምጠርግ ግን እሱ በመጣ ጊዜ እግሩን የጫማውን ጠፍር እንኳን መፍታት የማይገባኝ ሰው ነኝ። ሆኖም እሱ ልልቅ እኔ ግን ላንስ ይገባኛል። ራሱን ያዋረድ። ስለዚህ በሴት ከተወለደው እንደ ዮሐንስ ያለ አለ ክርስቶስ ኢየሱስ። ለምን? ስለ እግዚአብሔር ሕግ ፍጹምነት የተረዳበት መንገድ ነፍሱን ስለመለሰ እዚህ ባለመዝሙሩም ሕግ ፍጹም ነው ነፍስን ይመልሳል። የእግዚአብሔር ምክር የታመነ ነው፣ ሕፃንን ጠቢባን ያደርጋል። የእግዚአብሔር ስርዓት ቅን ነው፣ ልብንም ደስ ያሰኛል። የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንንም ያበራል። ሃሌሉያ። ይህንን ነው አይሁዶች የተሳሳቱ። ይህን ነው ዛሬ በብዙ ቢሊዮን የሚቆጠር የዓለም ሕዝብ የተሳሳተበት። አይ በመስቀል ላይ ቸንክሮታል። ስለዚህ ሕግ መጠበቅ አስፈልግም፣ በጸጋ ድነናል። ሌሎች ደግሞ ኧረ በደንብ እናውቃለን ስለ ሕግ፣ ክርስቶስ እኔ የማልችለውን እኔ የማለደውን ስላደረገ እኔ አይጠበቅብኝም የምታበዩ የምኮሩ አሉ። ግን እንደዚህ አይደለም። እግዚአብሔርን ሕግ እውቀት ማወቅ፣ የሕግን እውነት መረዳት ራስን ዝቅ የሚያስደርግ ሁልጊዜ ወደ ክርስቶስ ኢየሱስ መስቀል የሚያስሮጥ ትህትናን የሚያስተምር ገና ምንም እንደማናቅ ምንም እንደማናቅ ሰው የሚያደርገን መስቀሉን ቀና አድርገን እንድንመለከት ያደርጋል። ምክንያቱም የእግዚአብሔር ትእዛዝ ብሩክ ነው። የጨለመውን አይን የሚያበራ አይሁዶች የተቸገሩበት ትልቁ ነገር አይናቸው ታውሮ ነበር። ግን ስለራሳቸው ያለ ግምት እኛ እኮ እግዚአብሔር ልጆች ነን፣ እኛ እኮ የአብርሃም ልጆች እኮ ነን፣ እኛ እኮ የተመረጥን ነን፣ አይዛብ ከኛ ጋር መሆን ከፈለገ መገረዝ አለበት፣ አለዛ ይህ እግዚአብሔርን ህግ እግዚአብሔርን ፈቃድ ከሚያቅ ክርስቲያን የሚወጣ መለካከት አይደለም። እዚህ እግዚአብሔር ትእዛዝ ብሩክ ነው ይላል። እንደውም ምን ይላል? ከወርቅና ከብርንቁም ይወደዳል ይላል። ከማርም ከማር ወለላም በላይ ይጣፍጣል የእግዚአብሔር ህግ። ሮሜ ምዕራፍ 7 ቁጥር 5 እንዲሁም ከ9-10 እንደዚህ ይላል፣ እንዲሁም ወንድሞቼ ሆይ እናንተ ደግሞ በክርስቶስ ሥጋ ለህግ ተገላችኋል። ሃሌሉያ። ምን አለ ሐዋርያው ጳውሎስ? በክርስቶስ ሥጋ ለህግ ተገላችኋል። ምን ማለት ነው? ቅድም አስቀምጫለሁ። ክርስቶስ ኢየሱስ ራሱን ከህግ በታች አደረገ። ለምን? እኛን ሊያድን፣ እኛን ሊዋጀን። ስለዚህ እያንዳንዱ የህግ ቅጣት በክርስቶስ ኢየሱስ ላይ አረፈ። እጅግ የሚወደውን ልጁን ኃጢአት አደረገ ይላል እግዚአብሔር ቃል ሲናገር ሳይ። ለምን? ክርስቶስ ዋጋ መክፈል ነበረበት። ለዚህ ነው እናንተ በስጋ ስትኖሩ የእግዚአብሔር ልጆች መሆን ስለማትችሉ፣ በክርስቶስ ስጋ ግን የህግ ጥያቄ ገሏችኋል ይላል። ለምን? ክርስቶስ ምሳሌያችን ሆኗል ማለት ነው። ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ የክርስቶስ ኢየሱስ ሞትና ትንሣኤ የህግን ምንነት የሚያብራራ እጅግ አድርጎ ነጸብራቅ የሆነ የተከፈተ መጽሐፍ ነው። የህግን ቅጣት ነው ክርስቶስ ኢየሱስ የተቀበለው። ምክንያቱም በመስቀል ላይ የምንጠለጠል የተረገመ ነው የተባለበት ዋና ምክንያት የህግ ዕዳ ስላለበት ነው። ክርስቶስ ኢየሱስ ለእኔና ለእናንተ የተረገመበት ዋና ምክንያት በራሱ ስጋ ህግን ጥያቄ ሊፈጽም ስለወደደ፣ ደግሞም ፈጽሟል። ከኃጢአት በስተቀር ማለት የእያንዳንዱን የህግ ቅጣት የከፈለ ክርስቶስ ኢየሱስ ነው። ስለዚህ እናንተ በክርስቶስ ስጋ ይላል ሐዋርያው፣ በክርስቶስ ስጋ ለህግ ተገላችኋል፣ ደግሞም ፍሬ እንድታፈሩ ግራ ይፈልጋል። ፍሬ የምታፈሩ ደግሞ በግንዱ ላይ ስትጣብቁ ነው። ከግንዱ የሚያስፈል ስታገኙ እንጂ እኔ የአብርሃም ዘር ነኝ፣ እኔ ያውቋለሁ፣ ድኛለሁ በጸጋ ብለን ስንንቦጣረ ወንም የሰላሳና አርባ ዓመት ክርስትናን ስንናገር አይደለም። ራሳችን በእግዚአብሔር ፊት በትህትና ዝቅ ስናደርግ እግዚአብሔር የሚያደርገው ነገር ነው። ስለዚህም ይላል የምሆን የአጣት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበርና፣ አሁን ግን ለእርሱ ለታሰርንበት ስለሞትን ከህግ ተፈተናል። ክብር ለእግዚአብሔር ይሁን። ክርስቶስ ኢየሱስ ከኃጢአት እስራት እኔና እናንተን ፈቶናል። ለታሰርንበት ስጋ አሰረን፣ ትሞታለህ። ምክንያቱም ህግ መስተዋት ነው። ህግን በተመለከትን ጊዜ ሁል ጊዜ አማኑኤል ትሞታለህ፣ ትሞታለህ፣ ኃጢአተኛ ነህ፣ ኃጢአተኛ ነህ፣ አታድርግ ያለውን አድርገሃል። ስለዚህ በዛሬ ህይወትም በአባቶች ህይወትም የተፈረደብህ ሞት ነው ብሎ ስጋ ሲቀጣ፣ ግን ክርስቶስ ኢየሱስን ስለተቀበልኩኝ ክርስቶስ ኢየሱስ ለእኔ ስለሞተ ስለታሰርኩበት ስለእኔ ሞተ ክርስቶስ ኢየሱስ። ለምን? ከህግ ቅጣት ልፈታኝ። እንዴት ይታይ? የተፈታ ሰው እንዴት ነው የምሆነው? ተዝናንቶ ይራመዳል። ሳጠቃልል ከጊዜ አንጻር ትንሽ እንግዲህ ገፍተናል። ዛሬ ጊዜ ከመስመር መረበሽ የተነሳና ይህንን ክፍል እንደ እግዚአብሔር ፈቃድ በሚቀጥለው ጊዜ እንቀጥላለን። ቁጥር 6ን አንብቤ አቆማለሁ። እንዲህ ይላል፣ አሁን ግን ይላል ለእርሱ ለታሰርንበት ስለሞትን ከህግ ተፈተናል፣ ስለዚህም በአዲሱ መንፈስ ኑሮ እንገዛለን እንጂ ባሮጎ በፊደል ኑሮ አይደለም። እንግዲህ ምን እንላለን? ህግ ኃጢአት ነውን? አይደለም። ነገር ግን በህግ ባይሆን ኃጢአትን ባላወቅሁም ነበር። ይላል እግዚአብሔር ማለት ስለዚህ እጅግ ተወደዳችሁ ይህንን ጥናት እንደ ጌታ ፈቃድ በሚቀጥለው ሳምንት እንቀጥላለን እስከዛ ጊዜ ድረስ እግዚአብሔር በክርስቶስ ኢየሱስ ያደረገውን ስራ በመገባ እንድንረዳ የአይሁዶች ልብ ሳይሆን የተዋረደ የተገራ ልብ እንድሰጠን ጸሎቴና ምኞቴ ነው ስንጠራው ይስማን ጠላት ከሚያዘጋጀው ቀስ ይሰውረን ሁልጊዜ ከሌና ከእናንተ ጎን ሆኖ አይዞሽ አይዞ ይበለን በቀኝ መዳፉ ቆርጦ ያዘን እግዚአብሔር ባርካችሁ መልካም ምሽት ደህና ደሩ
አሜን 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 እግዚአብሔር ባርክ ዶክተር አማኑኤል ጸጋውን ያብዛልን አንተን ቤተሰብንም እግዚአብሔር አምላክ ይባርክ እግዚአብሔር እናመሰግናለን ስለሱ ስለ ህጉ እንድናጠና እሱን እንድናውቅ እግዚአብሔር አምላክ ጣልክልኳል በሰማነው ጸንተ መኖር እንድንችል እንደሱ ፈቃድ መመላለስ እንድንችል እግዚአብሔር አምላክ ይርዳል አሁን እታችን ሂሩት በዝማሬ ታገለግለናለች ጌታ ይባርክሽ ሂሩት ጊዜውላችሁ ታል
አሜን አሜን ስለመጣልን ቃል እግዚአብሔር ተመሰገነ ይሁን እግዚአብሔር ይባርክ ወንድሜ አማኑኤል ከድሮ መዝሙር መጽሐፋችን 118 ዘምራለሁ ከጌታ ጋር ስንሄድ ቃሉ ያበራልን እንዴት ያለ ክብር ይሰጣል ፈቃዱን ስንፈጽም አብሮን ይኖራል ከሚያምኑት ሁሉ ጋር ይሆናል እንታዘዝ በርሱ መንታመን ሌላ መንገድ የለንም ሰላምን የሚሰጥ ጨለማይ ሆንም ደመናማይ መጣም ፈገግታ ጨለማን ያርቃል ፍርሃት ጥርጥርም አዘንም ባም የለም ስንታዘዝና ስናምነው እንታዘዝ በርሱም እንታመን ሌላ መንገድ የለንም ሰላምን የሚሰጥ ሸክም የለብንም ሐዘን አይነካንም እንደ ስራችን ይከፍለናል ጥፋት ሐዘን የለም ፊታችን አያዝንም ስንታዘዝና ስናምነው እንታዘዝ በርሱም እንታመን ሌላ መንገድ የለንም ሰላምን የሚሰጥ የፍቅሩን ደስታ ግን ልናውቀው አንችልም ለእርሱ ሳንሰጠው ልባችን ምህረትና ደስታ ጸጋና ፍቅሩንም ለሚታመኑት ነው የሚሰጥ እንታዘዝ በእርሱም እንታመን ሌላ መንገድ የለንም ሰላምን የሚሰጥ ለቅዱሳን አንድነት አብረን ስንቀመጥ ከእርሱ ጋር አብረንም ስንሄድ ሕጉን እየሰራን ከእርሱ ጋር ስንኖር እርሱም ከሚያምኑት ጋር ይሆናል እንታዘዝ በእርሱም እንታመን ሌላ መንገድ የለንም ሰላምን የሚሰጥ። አሜን
አሜን አሜን አሜን። እግዚአብሔር ባክሽ ፊልም ጸጋውን ያብዛልሽ። አንቺን ቤተሰብሽንም እግዚአብሔር አምላክ ይባርክ። እሱን እንድንታዘዝ ጌታ አምላክ ይርዳል። ለትግርም ዝማሬ ለመልእክቱ ሁሉ እግዚአብሔር እናመሰግናለን። ዛሬ ሪኮርድ የሆነ ቁጥራችን 7223 ነው። ይሄ ፕሮግራም በቀን 3 ጊዜ ሳምንቱን በሙሉ ይተላለፋል። በ6 ሰዓት፣ በ12 ሰዓት እና በ8 ሰዓት በኢስተን ታይም አቆጣጠር ወር በገባ በመጀመሪያው ቀን የጾምና ጸሎት ጊዜ አለ። ለዚህ ሁሉ እግዚአብሔር እናመሰግናለን። እንደ እግዚአብሔር ፈቃድ ጁላይ ከአንድ እስከ 5 በአንድርስ ዩኒቨርሲቲ ኮንፈረንስ አለ። ምዝገባ ተጀምሯል። በዌብሳይቱ አለ። በሻሎም መመዝገብ ትችላላችሁ። ለሚሄዱትም እንጸልይ፣ በጸሎታችን ደግፋቸው። ለዚህ ሁሉ እግዚአብሔር እናመሰግናለን። እንግዲህ በብዙ ምስጋና በእግዚአብሔር ፊት እንቀርባለን። አሁንም ለታመሙት እንጸልያለን። ለልጆቻችን ላዘኑ መጽናናት እንዲሰጥ፣ ወደ አገር ቤት የሄዱትንም በሰላም እንዲመልስ፣ ሊሄዱ ያሰቡትንም በመንገዶቻቸው ጌታ አብሯቸው እንዲሆን እንጸልያለን። በዓለም ዙሪያ ሁሉ ስላለው ሰላም ማጣት እንጸልያለን። የሰላም አምላክ ሰላም እንዲሰጥ፣ ለመሪዎች የቀናውን ልብ እንዲሰጣቸው። እንደገና ደግሞ አሁንም በሳውዝ አፍሪካ እየተደረገ ያለውን ግፍ የሚሞቱት ኢትዮጵያውያኖች፣ ሌሎችም ሀገራት እግዚአብሔር አምላክ በእውነት በየሀገሩ ሁሉ በቃ እንዴት በኢራን በእስራኤል በዛም በተለያየ በዓለም ዙሪያ ሁሉ እግዚአብሔር ይሄ ሁሉ የምጽአቱ ምልክት በደጅ እንደሆነ እየነገረን ነው። እኛም በጸሎት እንድንበረታ እንድንተጋ እግዚአብሔር አምላክ ኃይሉን ይስጠን። እንጸልያለን። እንግዲህ በማረሚያ ቤት በእስር ቤት ያሉትን ሁሉ ጌታ እግዚአብሔር በዛ ቦታ እንዲገኝ የሚፈቱበትን ጊዜ እንዲያፋጥንላቸው እንጸልያለን። ነፍሰ ጥሮችን በሰላም እንዲገላግል። እንግዲህ እነዚህን የጸሎት አደራዎችን፣ ልመናዎቻችንን፣ ምስጋናዎቻችንን ይዘን በእግዚአብሔር ዙፋን ፊት እንቀርባለን። ዛሬ በጸሎት የሚያገለግሉን ወይዘሮ ልሳኔ ናቸው። ሁላችንም እንደሚመቸን ሁነን በእግዚአብሔር ዙፋን ፊት በእምነት እንቅረብ። ከወይዘሮ ልሳኔ ጋር እንጸልይ። ወይዘሮ ልሳኔ እየተሰሙ አይደለም። ስልኮት ሚውት ነው።
አሁን ይሰማሉ?
አሁን ይሰማሉ። አዎ።
እሺ እሺ። ተማሪቲ ሁሉን የምትችል ሁሉን የምትችል ሁሉን የምትገዛ የዘላለም አምላክ እግዚአብሔር በላይ በሰማይ በከፍታ ያለ አምላክ ዝቅ ዝቅ ብለን ልጆችን እኛን ባለንበት አቅጣጫ ሁሉ በምድር የምንመሰመሰውን ያንተን ልጆች የበዙትን ብዙ ተባዙ ምድርን ሙሉ አትባርክ መሰረት በምድር ላይ የሞላን ልጆችን በሙሉ ያንተን ልጆች የምትመለከት አምላክ እኛንም ዛሬ በዚህ ስፍራ የተሰባሰብን ልጆችን ባለንበት ስፍራ ጌታ እግዚአብሔር አምላክ ሆይ ቃሌ እንድንሰማ ወደፊት ወደ አንተ የሰበሰብከን አምላክ እግዚአብሔር እናመሰግናለን። በሰላም ጠብቀህን ሁላችንም ለዚህ ሰዓት ያበቃህን የዘላለም አምላክ እግዚአብሔር ሆይ እድሜ ስለሰጠህን ለዚህ እድል ስለሰጠህን ምህረትን ስላረክልን እናመሰግናለን። አባባ የሰማይ የምድር ንጉስ አባታችን የምትወደን የምታፈቅረን አባታችን ለይተህ እኛን ከፍጥረታት ሁሉ ለይተህ በእጅህ መዳብ ሰርተህ ያንተን እስትንፋስ ሰጥተህ ሰው አድርገህ ያቆምከን አምላክ እንደገና ከኃጢአታችን ብዛት የተነሳ አንድያ ልጅህን ልከህ ደግሞ በሱ ሞት በዛው በፈሰሰው ደም ያጠብከን አንጽህ ያቆምከን የዘላለም አምላክ እግዚአብሔር ያላንዳች እዳ ከፊትህ ጌታዬና አምላኬ እንድንሆን የረዳህን አምላክ እናመሰግናለን። አንተ መልካም ነህ የኛ ጌታ፣ እጅግ አድርገን እናመሰግናለን። ስለሰራህልን ድንቅ ነገር የዘላለም አምላክ እግዚአብሔር ሆይ ምን እዳ አለን? ምን ስሩ አልከን? ምን የከበደን ነገር አለ? ያለን ነገር ሁሉ ልጅ ኢየሱስ ክርስቶስ ተሸክሞ የእኛን ሸክም አንስቶ እኛ ግን በነፃ ወደፊትህ እንድንመጣ ጠርተህናል ዛሬ። ነገር ግን እኛ ክፉዎች ሆነናልና የእኛን ኃጢአት በደል መተላለፋችን ሁሉ ይቅር ብለህን ጌታ ሆይ ወደፊትህ ታቀርበን ዘንድ በይቅርታ ጌታ እግዚአብሔር አምላክ ሆይ በምሕረትህ ትጎበኘን ዘንድ አንተ ሩሩ ነህ፣ ቸር ነህ የእኛ ጌታ። በየቀኑ እንደዚሁ እየመገብከን እንዳንረሳ እንዳንጠፋ እያሳሰብከን ጌታ እግዚአብሔር አምላክ ሆይ እየጠራህን በፊት ያቆምከን ጌታ እግዚአብሔር እናመሰግናለን። ምስጋና፣ ክብር፣ ውዳሴ፣ ስግደት፣ አምልኮ፣ ከፍታ ሁሉ በአንተ በአምላካችን ፊት ለአንተ ይሁን ጌታ ሆይ እናመሰግናለን። ተመስገን። ዛሬ ደግሞ በዚህ ምሽት ከዝማሬ ጀምሮ ከጠዋት ከተጀመረበት ሰዓት ጀምሮ ጌታ ሆይ መሪዎች፣ እነዚህ አገልጋዮች፣ ልጆች ለአንተ አገልግሎት የተሰለፉትን ልጆችህን ጌታ እግዚአብሔር አምላክ ሆይ ባርከህ እህታችን ስታገለግለን ቆይታለች። የበረከት አምላክ አንተ እሷን ትባርካት ዘንድ ቤቷን፣ ቤተሰቧን፣ ጌታዊ ልጆቿን፣ ህይወቷን ሁሉ አንተ እንድትባርካት እለምናሃለሁ። እኔ ጌታ በዝማሬ ያገለገሉን ወንዶችና ሴቶች ልጆችህን ባርካቸው። እንደገና በሰንበት ትምህርት ጌታ እግዚአብሔር አምላክ ሆይ ያስተማረን ወንድማችን ደግሞ ባለፉት ጊዜ በጣም ድምፁ በጉንፋን ተይዞ ነበረ። ዛሬ ግን ደህና ሆኖ መጥተው አገልግሏል። አንተ ባርከው ጌታዬ፣ ካከምከው በላይ አክመው፣ ከደረስክለት በላይ ድረስለት። የዘላለም አምላክ እግዚአብሔር ወንድማችን ደግሞ አማኑኤል ቃልን ይዞ መጥቷል። የዘላለም አምላክ እግዚአብሔር በዚህ በቅ በሰማነው ቃል እሱም ባስተማረን እኛም በሰማነው መኖር እንድንችል አንተ እንድረዳን ፈቃድ ይሁን። አማኑኤልን ጌታ አንተ ባርኮ ቤቱን፣ ቤተሰቡን፣ የሰጡትን ስጦታዎችን ሁሉ ጌታ አንተ እንድትባርክ የሚጠይቅን ጥያቄ አንተ እንድትመልስ ፈቃድ ይሁን ጌታ። እኛም ዛሬ እንደ ሙሴ ሰዎች ነን። ሙሴም እንደኛ ሰው ነው፣ ግን አንተን እግዚአብሔርን እንደ ሰው ያነጋገረ ወንድም፣ እንዴት አይነት ታማኝ ሩህሩህ የአምላካዊ የአምላክን ቦታ ተክቶ የሰራ ሰው እንደሆነ ስንማር ቆይተናል። ጌታ ሆይ በእውነት ትልቅ ትምህርት ነው። በዚህ በተማርነው ትምህርት በሙሴ ህይወት እኛም ደግሞ ትልቅ ትምህርት እንድናገኝ ጌታ ሆይ ያለንን የምስበንን ነገር የዓለምን ነገር ሁሉ ትተን ጌታ ሆይ በንስሐ በይቅርታ ወደፊት እንድንመጣ ለሌሎች የምናዝን ለሌሎች ደግሞ የሚገባውን ጌታ እግዚአብሔር አምላክ ሆይ የምናደርግ የምንራራ ሰዎች ሆነን እንድንቆም አንተ እንትረዳን ፈቃድ ይሁን። ሙሴን የባረከ አምላክ እኛንም ባርከን። የዘላለም አምላክ እግዚአብሔር ሆይ ሁላችንም በዚህ ስፍራ ያለን ሴቶችና ወንዶች ልጆችህን እንድትባርከን ለምናለን። ጌታችን ግሩም የሆነውን ዝማሬ ስታመጣ ነበረ። በአንተ በአምላክ ፊት እንድንገዛ እንድንታዘዝ የዘላለም አምላክ እግዚአብሔር ሆይ ራሶቻችንን ዝቅ አድርገን በምናየውና በምንሰማው ነገር እንዳንወሰድ በቀን ሶስት ጊዜ በምንማረው በዚህ በአንተ ቅዱስ በሆነው ቃል ውስጣችን ተነክቶ ተለውጠን ጌታ ሆይ ታድሰን፣ መንፈስ ቅዱስ መሪያችን ሆኖን አጽናኛችን ሆኖ አንተን እንድንከተል አንተ እንትረዳና ፈቃድ ይሁን ጌታ ሆይ። የዘላለም አምላክ እግዚአብሔር ማረን፣ ይቅር በለን የበደልህን በደል ያሳዘንህን። እርስ በርስ ደግሞ ያለ ይቅርታ የኖርን ብንሆን ጌታ ሆይ ይቅርታ የምንሰጥና የምንታረቅ የምንፈቃቀር ሰዎች ሆነን እንድንቆም አንተ እንትረዳን ፈቃድ ይሁን ጌታ ሆይ። በምሕረትህ ተገናኘን። መንፈስ ቅዱስ በእያንዳንዳችን ላይ ጌታ እግዚአብሔር አምላክ የሚያነቃቃ የሚያነሳሳ የሚያሳስብ ለይቅርታ የሚያበቃ ህይወት እንድኖርን የሚያስተምር በውስጥ በመካከላችን እንድመላለስ እንደምናለን ጌታ ሆይ። እና ከእያንዳንዳችን ጋር አብረህን ሁን፣ አትለየን። አንተ ስትመጣ ከፊትህ በእምነት ጸንተን በመቆም ከፊትህ አንተን የምናይ ልጆች ተስፋ አድርገን ስንጓዝ ጌታዬና አምላክ ሆይ ወደኋላ ሳንጠፋ ሳንቀር ሳንረሳ ከፊትህ መቆም እንድንችል አንተ እንትረዳን ፈቃድ ይሁን ጌታ ሆይ። በዚህ ሰዓት በዚህ ስፍራ ያለን ሁላችንም በዓለም ላይ ነው ያለነው። በጣም አስቸጋሪ በሆነ ዘመን ላይ ነው ያለነው ጌታ ሆይ፣ በመጨረሻ ጊዜ ነው ያለነው። የሚያውከን ብዙ ነገር አለ። ከዚያ ሁሉ ጌታ እግዚአብሔር አምላክ አንተ ቀድመህ እንድትመራ ከኋላችን ጌታ ሆይ አንተ ደጀን እንድትሆነን እግዚአብሔርን አንተን እንለምናለን ጌታ ሆይ። አቅም የለንም አንተ አቅማችን ነህ። እውቀት የለንም አንተ እውቀታችን ነህ። ጌታ እግዚአብሔር አምላክ ሆይ እርዳን፣ ለውጠን፣ አድሰን በፊት ጌታ ሆይ እባክህን የኛ ጌታ አትተወን፣ አትለየን። ይቅር ብለህ ምሕረትን ስጠን። የዘላለም አምላክ እግዚአብሔር ብዙ የሚያውቁ ነገሮች አሉ። ዓለምን ስናይ አስጨናቂ ነው። ጦርነት አለ ጌታ ሆይ፣ ውጊያ አለ፣ መጥላላት አለ፣ ፍቅር በመታጣት ጌታ ሆይ፣ እርስ በርስ በመገዳደል ብዙ ሞት እልቅት አለ። እግዚአብሔር አምላክ እዚህን አንተ ተመልከት። የዘላለም አምላክ ምሕረት እንድታደርግ እንለምናለን። ዛሬ በዚህ ስፍራ ደግሞ የተወሳውን በሳውዝ አፍሪካ እየተደረገ ያለውን የክፋት ስራ ሞት አዋጅ ጌታዬና አምላክ ሆይ አንተ ሽረ ሰላምን እንድታውጅ በዓለም ዙሪያ ሁሉ ያለውን ጌታ ሆይ ጦርነትን ሁሉ አንተ ደግሞ እንድታስወግዝ። አንተ ስትነሳ የሚከለክልህ ማንም የለም። ኃያሉ ጌታ ይህን ውሽንፍር ይህን አውሎ ነፋስ የዘላለም አምላክ ጸጥ በል ልትል አንተ ኃያል ነህ። በዚህ ጌታዬና አምላክ ሆይ በክፉ ዘመን አንተ እንድትነሳ እንለምናለን። ምሕረት እንድታደርግልን ጌታ ሆይ ሕዝብን አንተ እንድትቆጣጠር አንተ እንለምናለን። አባባ በዓለም ዙሪያ የሞላውን እያንዳንዱ ሰው እየተጎዳ ያለውን ጤና ማጣትን ጌታ ሆይ ታያለህ። በየቤቱ ያለውን ስቃይ አንተ ታያለህ ጌታ ሆይ። ለዚህ ጌታ ሆይ ፈውስን እንድትልክ ምሕረት እንድታደርግ እያንዳንዱ በቤቱ በፊት ያስቀመጠውን አንተ ታያለህ። እያንዳንዱ የታመመው ህዝብ የሚያቃስተውን ህዝብ ጌታ ሆይ በቤት ሆነ በሆስፒታል ተኝቶ ያሉትን ህዝብ ይህን ተመልከት ጌታ ሆይ። ምህረትን አድርግልን የዘላለም አምላክ ሲያምር ፈውስን ላክ። በዚህ በሻሎም ሪስ ተይዘው በጸሎት ላይ ያሉ ታማሚ ወገኖቻችን ጌታ ሆይ በአንተ ፊት አስቀመጥን። እያንዳንዱን አንተ ታውቃለኛ ሳንነግር የዘላለም አምላክ አደራ ለአንተ ሰጠን። ተረከብ፣ አንተ ፈውሳቸው፣ ምህረትን አድርግልን ጌታ ሆይ። በዚህ ሰዓት በእስር ቤት ያሉትን ልጆች ይህን ጎብኝ ጌታ ሆይ። በሰላም ፈተህ እንድትለቃቸው በውሸትም ሆነ በትክክለኛ መንገድ የታሰሩት በንስሐ ተመልሶ ጌታ ሆይ ደግሞም አንተን እያገኙ በምህረትህ ስር ሆኖ ጌታ እግዚአብሔር አምላክ ሆይ ነፃነትን እንዲያውጁ አንተ እንትረዳቸው ፈቃድ ይሁን። በጠላት እጅ የተያዙትን ደግሞ አላቅቃቸው የዘላለም አምላክ እግዚአብሔር ያደራ እንልሃለን ጌታ ሆይ። በዚህ ሰዓት እያንዳንዱ ሰው ተጨንቆ ወደፊት ከአምላክ አንድ ነገር አገኛለሁ ብሎ የመጡትን ሁሉ ጌታ ሆይ ፈውሰ ሸኘ። ምህረትን አድርግልን ጌታ ሆይ። ከእያንዳንዳችን ጋር አብረህን በሰመናው ቃል ጸንተን እንድንቆም ጌታ ሆይ አንተን አግኝተን ልኳህን እንድንከተል እያንዳንዳችን አንተ መሪ የሆነ እንድትገኝ ጌታ ሆይ እንድትረዳና እንድታግዘን እንለምናለን። በዚህ ስፍራ ያሉ ልጆችን ሁሉ ያገለገሉትን አገልጋዮችን ባርክ። ሰሚዎችን እኛን ደግሞ አንተ ባርክ። የዘላለም አምላክ እግዚአብሔር በፊት ጸንተን መቆም እንድንችል አንተን እግዚአብሔርን እያየን እንድንከተል ኢየሱስ ወንድማችንን ለእኛ የሞተልንን ዛሬ የሚያማልድንን ጌታ እግዚአብሔርን ቀና ብለን እያየን እንድንከተል አንተ እንትረዳን ፈቃድ ይሁን። አብረህን ሁኔን ያ ጌታ ኢየሱስ። ስላረክልን ነገር ሁሉ ተመስገን። ጸሎት ርዕስ የተያዙትን በሙሉ ጌታ ሆይ አንተ ታቃለ ፈጽምልን። ቀሪው ጊዜያችን ዘመናችን ሁሉ በእጅ ትተናል። አንተ እግዚአብሔር አምላክ አብረህን ሁን አትለየን። በሰላም ስላዋልከን ለዚህ ሰዓት ስላበቃህን ተመስገን። ምሽቱን በሰላም አሳድረን አድረን ደግሞ ማለዳ በምስጋና በፊት ልንቆም እንድንችል እርዳን። ስላረክልን ልታደርግልን ስላለው ነገር ሁሉ ተመስገን። ሁሉ እንደ ፈቃድህና ውድ ይሆንልን። በጌታ በኢየሱስ ክርስቶስ ያውና ዘላለማዊ ስም አሜን
አሜን አሜን አሜን። እግዚአብሔር ባርኮ ስለሰሩ ልሳኔ ጸጋውን ያብዛለው። ሰውን ቤተሰቦችንም እግዚአብሔር አምላክ ይባርክ። አሜን። እግዚአብሔር ልመናችን ጩኸታችን ይስማ። በዚህ ጊዜ የተገኛችሁት ሁሉ እግዚአብሔር አምላክ ይባርካችሁ ጸጋውን ያብዛላችሁ። ደህና ደሩ፣ ደህና ዋሉ፣ ደህና አምሹ።